እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን፣ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶልን ሁላችንንም በፊቱን ድንቅ ብለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ጁን 4/2026 እንደ አውሮፓውያን አቆጣጠር የሐሙሱ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7312 ነው። ዛሬ በቃል የሚያገለግለን ፓስተር በየነ ነው። ሰንበት ትምህርት የሚያዋየን ዶክተር ጌታሁን ነው። በዝማሬ እህታችን ዘመና የታደለ ታገለግለናለች። በጸሎት ወይዘሮ ጌጤ አባዬ ታገለግለናለች። የተሰጠንን ጥቅስ አነብና ጸሎት እናደርጋለን። ሳምንቱን በሙሉ የምናጠናው 10ኛው ሰንበት ትምህርት ነው። ንስሐና ይቅርታ ይላል። የመታሰቢያ ጥቅሱን አነባለሁ። አንደኛ ዮሐንስ 1:9 ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው። እደግመዋለሁ። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው ይላልና እግዚአብሔር አምላክ የተመሰገነ ይሁን። እኛ ስንናዘዝ ይቅር በለን ስንለው ይቅር የሚለን አምላክ አባት ከኃጢአታችን የሚያነጻን የታመነ ጻድቅ አምላክ አባት ስላለን ክብር ሁሉ ለሱ ይሁን። እንጸልይ። ማሪ ታጋሽ ሩሩህ አባታችን አምላካችን ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋን፣ ምረትን፣ ቸርነትን አብዝተህልን በምረት አይኖች አይተና ተመልክተህን እንደገናም በፊትን ድንቅ ስለረዳን ተመስገን። በወጣንበት በሰላም ስለመለስከን እናመሰግናሃለን። አሁንም ጌታ ሆይ ቀሪ ጊዜያችን አብረን ሁን፣ ከክፉ ነገር ሁሉ ጠብቀን፣ ማስተዋል ጥበብህን አብዛልን፣ የይቅርታ ሰዎች እንድንሆን ይቅር የምንል ይቅር የምንባባል ይቅር ማለት የምንችል ልጆች ሁነን እንድንገኝ አንተ እርዳን። ሁልጊዜ ይቅር ስለምትለን በአንተ ቸርነት በአንተ ይቅርታ ከዛሬ በህይወት ስላለን እናመሰግንሃለን። ያልጠፋነውም ከአንተ ምሕረት የተነሳ ስለሆነ ተመስገን። በዚህም ጊዜ ብዙ የጸሎት አደራዎች ስለመለስክልን ስላደረክልን እናመሰግንሃለን። አሁንም የታመሙትን በቤትም በሆስፒታል ያሉ ፈውስ ይንካቸው። ያዘኑት ልቦች አንተ አጽናና። አቤቱ የልባቸው መሻት ፍላጎት ለአንተ የነገሩ እንደ ፈቃድ ፈጽምላቸው። ልጆቻችንንም ትምህርታቸውን እንዲጨርሱ ስለረዳህ እናመሰግንሃለን። አቤቱ እንግዲህ የቀረው ህይወታቸው ደግሞ በሚያሳልፉበት ጊዜ አንተ አብረሃቸው ትሆን ዘንድ ፈቃድ ይሁን። ያዘኑት ልቦች አንተ አጽናና። ወደ አገር ቤት የሄዱትን በሰላም ስለመለስክ እናመሰግንሃለን። የቀሩትንም አንተ በሰላም መልስ። ሊሄዱ ያሰቡትን በመንገዶቻቸው አብረሃቸው ሁን። በማረሚያ ቤት በእስር ቤት የሚሰቃዩትን አንተ ድረስላቸው። በሀገራችን በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለ። የሰላም አምላክ አንተ ሰላም እንሰጥ በቃ በል ጌታ ሆይ። ለመሪዎች አንተ የቀናውን ልብ ሰጣቸው ዘንድ እንለምንሃለን። እኛም ጌታ ሆይ ዘመኑን እያየን እንድንዘጋጅ ወደ አንተ አብልጠን እንድንቀርብ አንተ እርዳን። በዚህን ጊዜ ቃል ይዞ የሚመጣ ባሪያንም በዝማሬ በጸሎት ቃል በማካፈል የሚያገለግሉንንም ሰንበት ምስ በማወያት እነሱን ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ። በሰጣቸው ፈቃደኛ ልብ ሁሉ እናመሰግናለን። ጉባኤውን ባርክ፣ አገልግሎታችን ባርክ፣ በመካከላችን ተገኝ። ክብር ሁሉ ለአንተ ይሁን። ስለሰማን ተመስገን። ሁሉንም የተሰጡንን የጸሎት አደራ ታውቃለህ ጌታ ሆይ፣ አንተ ትመልስልን ዘንድ ፈቃድ ይሁን። በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ። ከዚህ ቀጥሎ የዝማሬ ጊዜ ኑርና ፈቃደኛ በዝማሬ የሚያገለግለው
ዘምራለሁ።
እሺ ጌታ ይባርክሽ፣ ዘምሪልን።
መድኃኒቴ ልከተልህ 223 በአዲሱ መዝሙር መጣታችሁ መድኃኒቴ በታዘዝሁበት ሁሉ በምትሄደው ልከተል በሁሉ መድኃኒቴ ልከተል ድምፅህን ደምህን ፈሰስ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል መንገዱ ቢታጠር በሾ ቢጠፋብኝም ዱካ መንገዱን ጠርገህልኛል በደስታ እንድከተል ልከተል ልህ መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል መከራ እንኳን ቢያገደኝ ክፉኛም ቢፈትነኝ አንተ እንዲሁ ነበር ስለዚህ ልከተል ልከተል መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል በጥዮርዳኖስ ብትወስደኝ በውር ስፍራ ብትመራኝ አንተ በፊቴ ስላለፍ ጸንቼ ልከተል ልከተልህ መድኃኒቴ ደምን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል ሰው ሁሉ እንኳን ቢክድ በጸጋ ልከተል። አሜን። ይሄ ነው ጸሎታችን።
አሜን፣ አሜን፣ አሜን። እግዚአብሔር ይባርክሽ። አዎ በጸጋ እርዳን፣ ጸጋውን ያብዛልሽ። እሺ፣ ሌላ
እኔ ዘምራለሁ።
በስም የሚያገለግለን
እኔ ዘምራለሁ።
ዘምሪ ለምላ።
እሺ፣ መዝሙሩ 39 የበረከት ዝናብ አለ የሚለውን ዘምራለሁ። የበረከት ዝናብ አለ ግሩም የፍቅር ተስፋ የመታደስ ወራት አለ ካዳኙ የተላከ ባርኮት ያዘ ባል የሚያሻንን ሁሉ
ሄሎ
ለምለም የዝም ብለሽ
ዝም ያለሽ እየዘመርኩ ነው ኢንተራፕት አደረግሽ መሰለኝ ይሰማል እኔ
ይቅርታ አይሰማኝም ስልኬም ቢስላለኝ ነው ትዘምሩ አትዘምሩ አላውቅም እየጠየኩኝ ነው ስለማይሰራ ነው ይቅርታ
ምንም ችግር የለም መዝሙር 39 የበረከት ዝናብ አለ የበረከት ዝናብ አለ ግሩም የፍቅር ተስፋ የመታደስ ወራት አለ ከአዳኙ የሚላክ ባርኮት ያዘልባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን የበረከት ዝናብ አለ መነቃቃት ያመጣል መንፈሱን ይሰድልናል ለሁሉም ያዘንበዋል ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን የበረከት ዝናብ አለ ጌታ ተሎ አዝንበው ሕይወታችንን አድሰው ቃልህንም አክብረው ባርኮት ያዘንባል የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን። የበረከትን አባለ ዛሬም ሊወርድ የሚችል ኢየሱስን ተስፋ ብናደርግ በሙሉ ልብ እንጠይቅ። ባርኮት ያዘን ባን የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን። ባርኮት ያዘን ባን የሚያሻንንም ሁሉ በጠብታ ሲወርድልን አብልጠን እንለምን። አሜን።
ጸጋውን ነፍሳለሽ አብልጠን በረከት እንድንለምን ጌታ አምላክ ይልጋል። እሺ፣ ሌላ
ዘምራለሁ። እሺ፣ ከድሮ መጽሐፋችን 202 ደጋግምና ዘምርልኝ የሚለውን እንዘምር። ደጋግምና ዘምርልኝ ያንን የሕይወት ቃል እኔም መርምሬ ልረዳው ያንን የሕይወት ቃል እምነትና ስራን የሕይወት ቃል ይስጠኝ። ግሩም ቃሉ ጣፋጭ ቃሉ መስቀሉን ያሳየኝ። ግሩም ቃሉ ጣፋጭ ቃሉ ወደ ቤቴ ይምራኝ። ክርስቶስ ለሁሉ ይሰጣል ያንን የሕይወት ቃል። ኃጢአተኞች ንቁ ስሙ ያንን የሕይወት ቃል። ሰማይ ሊያወርሰን በነጻ ሰጥቶናል። ግሩም ቃሉ ጣፋጭ ቃሉ መስቀሉን ያሳየኝ። ግሩም ቃሉ ጣፋጭ ቃሉ ወደ ቤቴ ይምራኝ። ወንጌል አሁን ይነግረናል ያንን የሕይወት ቃል። ሰላም ይዟል ኑና ስሙ ያንን የሕይወት ቃል። ኢየሱስ አዳኝ ነው ለዘላለም ቸር ነው። ግሩም ቃሉ ጣፋጭ ቃሉ መስቀሉን ያሳየኝ። ግሩም ቃሉ ጣፋጭ ቃሉ ወደ ቤቴ ይምራ። አሜን።
አሜን አሜን። እግዚአብሔር እባክሽ ትመጣ ጸጋውን ያብዛሽ ወደ እሱ ይምራን። ደጋግመን እሱን ዘምርለት ጌታ አምላክ ይርዳን እንድናወድሰው። እሺ፣ ሌላ
ሰዓት ደርሷል።
እሺ፣
አንድ መዝሙር ተቀበይ።
እሺ፣ ሊዘምርልን ሰዓት።
እሺ፣ ልዘምር።
ጌታ እባክሽ።
አርባ ለሊቱ ሚሎንን ዘምር 152 በድሮ ባለሊቱ ስሩ ማልዳችሁ ተነሱ ጤዛው ሳይረግፍ ስሩ በአበቦች ዙሪያ ቀኑ እንዳይሄድባችሁ ብርሃን ሳለ ስሩ ቀርቧል ለሊቱ ስሩ ስራ ሊፈጸም ቀርቧል ለሊቱ ስሩ ቀትር ሳለ ስሩ ጊዜያችሁን አታጥፉ ልታገኙ ረፍት እያንዳንዷን ደቂቃ ተግታችሁ ስሩባት ለሊቱ ቀርቧል ስሩ ስራ ሊፈጸም ባለሊቱ ስሩ የተተነበየው በብርሃን ጊዜ ስሩ ሊያልፍ ነው ቀኑ እስከ መጨረሻ ስሩ ጊዜ አለላችሁ ጨለማ ሳይሆን ስሩ ስራችሁ ሳይቆም
አሜን
አሜን እሺ አቲን ልግባ መሰለኝ እቴ ማርሴት እግዚአብሔር ይባርካችሁ በመዝሙር ሁሉ ያገለግላችሁ በጸሎት የከፈታችሁ ሁሉ እግዚአብሔር ይባርካችሁ ላለው ሰንበት ትምህርታችን በዚህ ሳምንት ስናጠና የነበረው ንስሐና ይቅርታ በሚል ርዕስ ላይ የተመሰረተ ነው ንስሐና ይቅርታ የ ሐሙስ ርዕስ ደግሞ እጅግ ውድ የሆነው ልብስ ይላል ወይም ደግሞ ካባ ሮብ ነው የሚለው እንግሊዘኛው እንግዲህ ይሄ የማረግ ልብስ ነው በአማርኛ ትክክለኛው ትርጉሙ ምንድነው ሮብ አር ኦ ቪ ኢ
ካባ ለዋለው
አዎ እሺ እሱ ይሻላል ጌታ ይባርክሽ አዎ የሐሙሱ እጅግ ውድ የሆነው ካባ ይላል አይደለም እሱ ነው ያለኝ
አሪኦቪ
እሺ አይቲ አቡ ሐሙስ ነው ስትለኝ የተሳሳተ እንዳይሆን ብዬ ነው እሺ የተሰጠን ጥቅስ በተለይ ማቴዎስ ምዕራፍ 21 ያለው ታሪክ ላይ የተመሰረተ ነው እንግዲህ ንስሐና ይቅርታ በሚለው ዋና ርዕሱ ሳምንቱን ሁሉ ስንነጋገርበት ነበረ የሰውን ተፈጥሮ በምናይበት ጊዜ እንግዲህ እግዚአብሔር ድንቅና ውብ አድርጎ የሰው ልጅ ከፈጠረ በኋላ በጠላት ሰይጣን በማታለል አማካይነት ምን ያክል ከእግዚአብሔር እንደተለየን እና እግዚአብሔርም ፍለጋ መጥቶ ያንን የቆዳ ልብስ ያለበሳቸውን ስለዚህ ወደ እግዚአብሔር ዙፋን ለመቅረብ ከሱ ጋር ለመታረቅ ልክ መጀመሪያ እንደፈጠረን ንጹሃን ሆነን ከሱ ጋር ለመገናኘት እንግዲህ የእግዚአብሔርን ነገር መከተል እንዳለብን የሚያስተምረውን ክፍል ነው እና ይቅርታና ንስሐ የሚለው ክፍል የተሰጠን እንግዲህ ጥቅሱ መሪ ጥቅስ የተሰጠን አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ነው እና ኃጢያታችን ብንናዘዝ እሱ ታማኝና ጻድቅ ነው ኃጢያታችን ይቅር ሊለንና ከአመጻ ሁሉ ሊያነጻን በተለይም እንግዲህ ጽድቅ ካልሆነው ነገሮች ሁሉ ሊያነጻን ይላል እንግሊዘኛው ይሄ እንግዲህ የጻፈው ዮሐንስ ነው ዮሐንስ ክርስቶስ ላይ ተጠግቶ በጣም የቀረበው ጌታ ነው እንግዲህ እናንተ በቃ ክርስቲያኖች ስንባል በጣም እንግዲህ ይሄ የሚያስተምረን ክፍል ሁሌ በንስሐ መመላለስ እንዳለብን ንስሐ ደግሞ ምንን ያመጣል ይቅርታን ከእግዚአብሔር ያመጣል ይቅርታን ከእግዚአብሔር ጋር ካመጣ እኛ እንደ እግዚአብሔር ልጆች እንመላለሳለን እግዚአብሔርም የሚያይን የምወዳቸው ልጆቼ ብሎ ነው የሚያይን የሐሙስ እንግዲህ ሲጀምር በዓለማዊ መመዘኛዎች ጥሩ ልብስ ብዙውን ጊዜ ባለጠጎችን የሚገልጽ ይሆናል አንዳንድ ሰዎች እኔ ማን እንደሆንኩ ለመግለጽ በዚህ ከፍ ባለ ያለባበስ ሁኔታ እለብሳለሁ ይላሉ ነገር ግን በሰማይ ከግንኙነታችን ውጪ ያለው ነገር ሁሉ ከሰማይ ጋር የማስታርቀን ነገር ሁሉ በዚህ ምድር ላይ ክብር የሚያመጣልን ነገር ሁሉ ጠሪና ጠፊ ነው የምድሩ ሀብት የምድሩ ክብር የምድሩ ብዙ ሰዎች የሚፈልጉት ሀብትን በሉት ስልጣንን በሉት በቃ የተትረፈረፈም ተላ ያለበት ኑሮ በሉት ይሄ ሁሉ ቀሪ ነው ይላል ነገር ግን በሰማይ ከግንኙነታችን ውጪ ያለው ነገር ሁሉ የሚወገድ ነው ይሄንንም ማቴዎስ ምዕራፍ 6 19 21 ላይ ተመልከቱ ይላል እሺ በሰንበት ትምህርት እንግዲህ ስለሆነ እንድንወያይም ስናነብም አብረን እንድንተባበር ብዙ ጊዜ ተተባበራላችሁ እግዚአብሔር ይባርካችሁ ማቴዎስ 6 19 የሚያነብልን ማቴዎስ ምዕራፍ 6
ናምበር
እሺ ጌታ ይባርክሽ
19 እሺ በልና ዝገት በሚያጠፋው ይቀጣ በልና ዝገት በሚያጠፋው ሌቦችም ቆፍረው በሚሰርቁት ዘንድ ለናንተ በመድር ላይ መዝገብ አትሰብስቡ
ጌታ ይባርክሽ ይሄ እንግዲህ ማቴዎስ 6 ላይ አባታችን ሆይ ጸሎት ብለን የምንለው ለደቀ መዛሙርቱ መድኃኒታችን ኢየሱስ ክርስቶስ ያስተማረው ጸሎት ወደ ላይ ከፍ ብሎ አለ። ከዛ በኋላ ነው እንግዲህ በተለይም እዛ ላይ የሚያተኩረው አቁጥር 12 ላይ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን በደላችን ይቅር በለን ስንል ከማ ጋር እንታረቃለን ከእግዚአብሔር ጋር በደልን ይዘን ከእግዚአብሔር ጋር መታረቅ አንችልም አብረን መሄድ አንችልም ኃጢያታችሁ ግርግዳ ሆኖ ከእግዚአብሔር ከለከላችሁ ከእግዚአብሔር ጋር እንዳትገናኙ አለሚለው ስለዚህ ወገኖቼ ሆይ እንግዲህ በንስሐ መመላለስ አለብን ኃጢያት የለብንም ብንል እሱን ውሸታም እናረጋለን ይላል ምክንያቱም መድኃኒታችን ኢየሱስ ክርስቶስ የተገለጠው የዓለምን ኃጢያት ሁሉ ሊያጥብ ነው የዓለምን ኃጢያት ሊያስወግድ ነው ስለዚህ እንደው መልካም እንሰራለን የምንል በሙሉ ወደ ክርስቶስ በመንጠጋበት ጊዜ የሱን ጽድቅ ስናይ እኛ በቃ ጽድቃችን ኢሳይያስ እንዳለው የመርገም ጨርቅ ሆኖ ከኛ ይወገዳል ብሎ ይላል ማለት ነው ዋው የመርገም ጨርቅ እንግዲህ ጽድቃችን እኛ መልካም የምንለው ማለት ነው ስለዚህ
በማን ሚዛን ላይ ነው የምናስቀምጠው? እንግዲህ የኔና የናንተን በእውነት የንስሐ ህይወት በክርስቶስ ፍርድ ወንበር ላይ ነው የምናስቀምጠው። እንግዲህ ሰንበት ትምህርት የሚለው ብዙ ጊዜ ሰዎችን ጻድቃን ናቸው እነዚህ በቃ የእግዚአብሔር ሰዎች ናቸው ብለን የምናያቸው ከነሱ በላይ ክርስቶስን ካላየንና ካላወዳደርን እነሱ ስታንዳርዳችን ከሆነ እነሱ በቃ እነሱን ከመሰልኩ ብለን የምንል ከሆነ እንግዲህ ለሰው መልካም ምትመስል መንገድ አለች ፍጻሜዋ ሞት ነው የሚለውን እጃ ላይ ደርሳል ማለት ነው። ስለዚህ አይናችንን ከምድራዊ ሰዎች እንደነ አብርሃም ያሉ ጻድቅ የምንላቸው እንደነ ይስሐቅ እንደነ ዳዊት ከነሱ አይናችን አንስተን አይናችን ማን ላይ ማረግ አለብን? ክርስቶስ ላይ ማረግ አለብን። ለዚህ ነው እንግዲህ አሁን በእውነት እህቴ ስታነብልን ለኛ ቫልዩ የምንላቸው ነገሮች ይሄ ምድር ቫልዩ የሚላል በቃ ይሄ ምድር ይጠቅማል ይባርከኛል የሚሉትን ነገሮች ላይ ከመናተኩር ይልቅ የእግዚአብሔር መንፈስ የተናገረንን የበረከት መንገድ መከተል እንዳለብን እንግዲህ ቀደም እንዳለው በቃ ውድ የሆኑ ልብሶችንና ጫማዎችን የመሳሰሉትን አርገን በከተማ መሃል በመንታይበት ጊዜ በቃ ትልልቅ መኪና የሚያምር ውድ የሆነ በዚያ ሀገር በሚባለው እሱን ሁሉ እንግዲህ እየነዳን የምናልፍና ከዛ ወጥተን ደግሞ ልብሳችንን የሚያንጸባራርቅ አይነት ከሆነ ምድር እኛን ከፍ ከፍ ያደርጋል። እሁድ ስናጠና ነበረ ባለፈው በቃ ልታሳምነን ቀረን ያለውን የአግሪፓን የአግሪፓን አባባል እና እዛ ላይ እንግዲህ የመጨረሻው ሄሮድስ ነው እሱ አግሪፓ ንጉስ አግሪፓ እና የለበሰው ልብስ በቃ በመድራዊ የንክስና ታላቅ ልብስ ነው የሚያንጸባርቅ ነው ከሚስቱ ጋር በቃ ክብር የሚሰጠው ነው። እንደገና ወታደሮች የራሳቸውን ደግሞ የክብር ልብስ ለብሶ እነሱን ለማስከበር ሁሉ ሲራመዱ ነበር። ነገር ግን ጳውሎስ ሰንሰለት አርጎ የእስር ቤት ልብስ ለብሶ በቀረበ ጊዜ ሰማይ ቫልዩ የሚሰጠው ሰማይ ክብርን የሚሰጠው ሰማይ ታላቅ አርጎ የሚያየው ጳውሎስን ልብ ነው እንጂ ሄሮድስ በዛ ቢያንጸባርቅም ልቡ ግን ከእግዚአብሔር የራቀ ስለሆነ እንደ በቃ እንደ በሰበሰ እንደ ተጠላ አጸያፊ እንደሆነ ነገር ነው የሚቆጠሩ በእግዚአብሔር ፊት። ከዛም እንደምታቁት ታሪኩን በጣም በሚያሳዝን ሁኔታ ያ ተሰብኩለት ለታሳምን ጥቂት ቀረ ብሎ የእግዚአብሔር መንፈስ ደግሞ ተናግሮት ያረጋውን መጥፎ ጸባዮች ሁሉ በፊቱ አምጥቶ ነበር ለሱም በሚስቱ መንፈስ ቅዱስ እና ይሄ ነው የእውነት መንገድ ብሎ አሳይቶት ነበር። ነገር ግን ራሱን ዝቅ ከማድረግ እነዚህ በአካባቢ ያሉት ምድራዊ ክብር ሲሰጡ እንዴት ራሴን ዝቅ ላድርግ? እንዴት ይሄንን ክርስቶስ አይሁዶች በቃ ይሄ ሰው ይሙት ይያሉ ጳውሎስ ግን ሕያው ነው አይቼዋለሁ ብሎ የሚመሰክረውን መቀበል በምድራዊ ትቢት ልቡን ዘጋ። እንደምታቁት ሌላ ቦታ እንደገና በዛው ነው ወቅት በሄደ ጊዜ በቃ ቋንቋ አቀነባብሮ ለህዝቡ ሲናገር ይሄማ የእግዚአብሔር ድምጽ ነው የሰው ድምጽ አይደለም ብሎ እስኪያከብሩ ድረስ። ነገር ግን ያንን በእውነት የማይገባውን ምድራዊ ሆኖ ራሱን በንስሐ መመለስ የነበረበትን ምን ሆነ ወገኖች ሆይ ያንን ክብር ለመቀበል ሲሞክር ጴጥሮስን ከእስር ቤት የፈታው ጴጥሮስ ሊገደል ነበር ሊሞት ነበር ጴጥሮስ ህዝቡ በሚጸልይበት ጊዜ እግዚአብሔር መልአኩን ልኮ ሰንሰለቱን ከእጁ በጣጥሶ አስፈታው። ነገር ግን ህዝቡ ያን በሚያከብርበት ጊዜ ክብሩን ሲቀበል ያው መልአክ ጴጥሮስን ይፈታው ይሄን ደግሞ መጣው እንደምታቆት ወዲያው ተከሰፈ ያከበራችሁት ተመታላችሁ ከንቱ ሆነ ብሎ ራሱ መስክሮ ወዲያው መቅሰፍት መጥቶት ጥልበልቶት እንደሞተ መጽሐፍ ቅዱስ በሚያሳዝን ሁኔታ ይናገራል። ስለዚህ ዛሬ ወገኖች የሰንበት ትምህርቱ ሚለን እግዚአብሔር ለመጣላችሁ መልእክት ልከኛ አትሆኑ፣ ንስሐ ግቡ። የንስሐ አገባባችን ደግሞ ከዚህ ላይ እንግዲህ ሰዎች ኃጢአታቸውን ይቅር ባትሉ የሰማይ አባታችሁ ኃጢአታችሁን ይቅር አይላችሁም። ዛሬም ጠዋትም በዚሁ ሐሳብ በማቴዎስ 18 ላይ ተነጋግረንበት ነበር። ይህ የእግዚአብሔር መንገድ ነው። እግዚአብሔር ልጁ ልኮ ደሙን አፍሶ እኔና እናንተን ከሱ ጋር ያስታረቀን፣ ይሄ በጣም አስፈላጊ ነው። ሌላው እንግዲህ የሚመስለው በማቴዎስ 22 ከ1 እስከ 14 ላይ ያለው ነው እና እሱን ከጊዜ አንጻር እንግዲህ ሙሉን ባናነበውም ትንሽ ሐሳቡን ሁላችን ስለምናቀው ልናገርና ምን ታስተውላላችሁ? እዚህ 22 ላይ እንግዲህ ማቴዎስ 22 ላይ ንጉሱ የሰርግ ጥሪ አደረገ። ከዛም ለወዳጆቹ ላከ። ይሄው ሰርግ አለ፣ ኑ ተደግሷል፣ ፍሪዳ ሁሉ ታርዷል፣ በቃ የሚያስፈልገው ለሰርግ ኃይለኛ ዝግጅት የተደረገ ሁሉ ተደርጓል እና እባካችሁ ኑ ወዳጆቼ ብሎ ንጉሱ ይጠራቸዋል። ነገር ግን የተጠሩት ምን አሉ? አንዱ ወደ እርሻ ሄደ፣ ሌላው ወደ ንግዱ ሄደ፣ ሌላው ደግሞ ሚስት አግብቻለሁ ይላል፣ ሌላው ደግሞ በሬዎች ገዝቻለሁ ልፈትናቸው ነው ይላል። የተለያየ ምክንያት ይሰጣል። እንግዲህ በአሁኑ ዘመን ብንሆን አይ ትምህርት አለብኝ፣ ስራ ፈቃድ አይሰጡኝም፣ የመሳሰሉ ነገሮችን ሁሉ ብለን ከዛ ከዋናው ሰርግ ይሄን ስራ ካጣውማ ምን ሆናለሁ ብለን የንጉሱን ነገር ከማስቀደም እንግዲህ ንጉሱ ሲል እዚህ ላይ መድኃኒታችን ኢየሱስ ክርስቶስን ነው እግዚአብሔርን ነው እና የእሱን ጥሪ ሳናከብር በዕለታዊ ኑሯችን የምንታክትና የምንሯራት ከሆነ ለመጸለይም ጊዜ ሳይኖረን እኔ ለቤቴ ክራይ ምን እከፍላለሁ? ይሄን መኪና አዲስ ገዝቻለሁ፣ ለእሱ መሞከር አለብኝ፣ እሱን እንዴት አድርጌ ይቀሙኛል፣ ስለዚህ በየወሩ መክፈል አለብኝ ብሎ ለእግዚአብሔር ጥሪ አለመሄድ እንደማለት ነው። እንደውም ይላል ቁጥር 6 የቀሩት ባሪዎቹ ይዘው አንገላቱት ገደሏቸውም። ቁጥር 7 ንጉሱም ተቆጣ፣ ጭፍሮቹንም ሁሉ ልኮ እነዛ ገዳዮችን አጠፋ፣ ከተማዎቹንም አቃጠለ። በዚያ ጊዜ ባሮቹን ሰርጉ ውስጥ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ስለሆኑ እንግዲህ ወደ መንገድ መተላለፊያ ሄደ፣ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እንግዲህ ሰንበት ትምህርቱ ሊያስተምረን የሚፈልገው የዚህ ከዚህ ቀጥሎ ያለውን ነው። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፎቹንም በጎቹንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉበት። ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም መልስ አልነበረውም። በዚያ ጊዜ ንጉሱ አገልጋዮችን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናልና አለ። የተጠሩትም ብዙዎች፣ የተመረጡት ግን ጥቂቶች ናቸው። እንግዲህ ይሄ ወገኖቼ ሆይ መጽሐፍ ቅዱስ የተጻፈው ለአማኞች ነው፣ እግዚአብሔርን እናከብራለን እግዚአብሔርን እንፈራለን ለምንል እና ይሄ በዘመናት ሁሉ ላሉት ክርስቲያኖች የሚያስተምር ትምህርት ነው። እግዚአብሔር ማንን ልላክ ይላል? እግዚአብሔር ማን ነው ይህን ስራ የሚሰራልኝ? ኑ፣ ይሄ ሰርግ ነው። የደን ወንጌል ማለት ሰርግ ነው። ሰርግ ምንድን ነው ወገኖች ሆይ? አብሮ ለመኖር የሚቆረጥበት ነው።
እኔና እናንተ ከእግዚአብሔር ጋር አብረን የምንኖርበት ታላቅ የእግዚአብሔር ጥሪ ነው። ስለዚህ እንግዲህ የሰርጉን ልብስ ያለበሰ ማለት እዚህ ላይ ወደ ውጪ የሚጣል ነው። እስቲ እንግዲህ ሐሳብ ስጡ እዚህ ላይ ይሄ የሰርጉን ልብስ ያለበሰው ወደ ውጪ ተጥሎ ወደ ለቅሶ ወደ ሞት ወደ ጨለማ የተጣለው ምን ማለት ነው? የሰርጉ ልብስ ማለት ምን ማለት ነው? የሰርጉንስ ልብስ ከየት ነበር ማግኘት የነበረበት? ለምንድን ነው ይሄ ሰው ያለበሰው? እኔና እናንተ የዚህ አይነት ሰው ልንሆን እንችል ይሆን? የሰርጉን ልብስ ሳንለብስ የቀረን እንሆን ይሆን? እስቲ በምንድን ነው የምታስተውሉት? እንግዲህ የዛሬው እንዳልኳችሁ ርዕሱ እጅግ ውድ የሆነ ልብስ። አቤት ዶክተር አሉላ ቀጥል።
ጥሩ። መጀመሪያ በመንገዱ በመንገድ በጎዳና ያያችሁትን ሁሉ ጋብዞ እንዲመጡ አድርጎ ነው የተባለው እና የገቡት እንደነዚያ ያሉት ናቸው። አሁን እንግዲህ አንድ ሰው ቢጠይቀኝ ይህን ጥያቄ ከዚህ ቀደም እንዲሁ እንዲህ ያለውን ነገር አስቤበትም አላውቅም። አንድ ሰው ቢጠይቀኝ እንዴ እነዚህ ከመንገድ ነው ተጎትተው የመጡ ወይም ተጠርተው የመጡ ተጋብዘው የመጡ እንጂ የሰርግ ልብስ ለመልበስ ምን እድል ነበራቸው ይላል። እንዴት ነው ይሄ ነገር? የሰርግ ልብስ ከየት አገኝተው ነው የለበሱት? ያ ባለመልበሱ ምክንያት ተኮነነ።
እሺ፣ ተጨማሪ ጥያቄ ነው። እግዚአብሔር ይስጥልኝ ዶክተር አሉላ። እንግዲህ እስቲ አሁን ዶክተር አሉላ የጠየቀው እስቲ ይሄ ምንድን ነው የሚያመላክተው? እንግዲህ ከመንገድ ነው የተጠሩት ነው። ከመንገድ ከተጠርቶ እንዴት ነው የሰርግ ልብስ? እንግዲህ እዛ ላይ የሚለው ጥሩውንም መጥፎውንም ነው የተጠሩት። እስቲ ሀሳብ ማን መሰልሽኝ? ከዛ ብርሃኑ።
እሺ፣ ይሄ መክሊት የሰጠው ሰው ያስታውሰኛል። መክሊት ሰጥቷቸው ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱ አንድ ሰጥቷቸው ሄዶ ሲመለስና ሲቆጣጠራቸው ሁሉም ከነትርፋቸው ሲሰጡ ያ አንድ እንትን ያለው ግን አንድ የተሰጠው ቀብሮት ነበረ እና አንተ ካልዘራኸው የምታጭድ ካልሰጠኸው የምትጠይቅ እንደሆንክ ስላወቅኩ ወስጄ ደበኩት አለ። ግን ካልሰጠው አልነበረም የጠየቀው። ምንም ሳይሰጠው አይደለም ሊቆጣጠረው የመጣው። ይህም እንደዛው ነው። ሳይሰጥ ንጉሱ ጠብቋል ማለት ነው። ሰውየው ከሰርግ ልብስ ጋር መገኘት ነበረበት። ሁሉም ሰው ከተገኘ እኔም ማምነው ይሰጣል በሩ ላይ። ከመንገድ ነው የተጠሩት እነዚህ ሰዎች። ስለዚህ ሂደው ቤታቸው ልብስ ቀይረው ለሰርጉም ሀሳብም አልነበራቸው፣ አልተዘጋጁም። ከመንገድ ነው ተጠርተው የመጡት እና ከበሩ ጋር እየተሰጣቸው እንደለበሱ እና እንደገቡ ነው የማስበው እኔ። እንግዲህ እንደዛ ከገቡ ይሄ ሰው ለምን ሳይቀበል ገባ? በራእይ ላይ እንደምናየው እንግዲህ የጌታ ኢየሱስን ጽድቅ ለብሰው ነጩን ልብስ ከኔ ወስደህ ግዛ፣ ውሰድ ከኔ፣ ሀብታም ነኝ አትበል፣ የለህም፣ ደሃ ነህ፣ እውር ነህ፣ ከኔ ኩል ግዛ፣ ከኔ ልብስ ግዛ እያለ እንደሚናገረው ከጌታ የምናገኘውን ጸጋ የሚያላብሰንን ነው የሚያመላክተው ይሄ እና በጌታ ጸጋ ካልሆነ የመዳን መንገድ እንደሌለን፣ የመዳን ተስፋ እንደሌለን፣ በራሳችን የምንሰራው የምንዳክረው ነገር እዛ እንደማያደርሰን የሚያሳይ ነው ብዬ ነው የማስበው።
በጣም እግዚአብሔር ይስጥልኝ። እሺ ብርሽ፣ ከዛ እህቴ
ዶክተር እዚህ ይስጥልኝ። እንግዲህ ይሄ እንግዲህ ትልቁ ነገር እዚህ ላይ ዛሬ እያስተማርን ያለው ምንድን ነው? ወደኋላ መሄድ አለብን። ድምፅ አለ ትንሽ
አስከተ ናገሩ ሚውት አርጉት
አ ስለዚህ አሁን እዚህ ላይ እንግዲህ የምናየው ወደ ኋላ ሄደን የአዳምና የሔዋንን ሁኔታ ማያት አለበት እዚህ ላይ የሚያመላክተን እንግዲህ እግዚአብሔር ለሁሉም ፍቅር እንደሚሰጥና መጀመሪያ ምን ሰጠ እቺ ምድር ሳትፈጠር ያቀዶ ፕላን ምን ነበር ብለን ማያት አለበት እንግዲህ እንደምናውቀው አዳምና ሔዋን በእግዚአብሔር አምሳያ ተፈጠሩ ከዛ በኋላ ምንድነ ተባሉ በሱ መንገድ እንዲመሩ በሱ ጽርቅ የሱ ጽርቅ ልብስ እንዲለብሱ አሁን ዳው የሚለው ለስለስ ያለ ብርሃናማ የሆነ ልብስ ነበራቸው ነው የሚለው ድሮ አሁን ከዛ ኃጢያት ከገባ በኋላ ምን ሆነ ከእግዚአብሔር ሸሹ ከሸሹ በኋላ ምንድነው ያደረጉት ራሳቸውን ለመሸፈን ሞከሩ እግዚአብሔር ደግሞ ፍቅሩ ሁሉ ጊዜ ኃይለኛ ስለሆነ ተከታትሎ እነሱን የት ናችሁ ብሎ ሲጠይቃቸው ነበር አዳምን እንዳም ሲጠይቃቸው ምንድነው አንተ በዚህ አካባቢ መሆኑን አይተን አፈርን ሸሸን ብሎ ነገሩት ማን ነገራችሁ ተብሎ ሲጠየቁ ምንድነው በዛ በቅጠል ራሳቸውን ሸፍነው ከእግዚአብሔር እፍረታቸውን ለማሳየት ነበር እንግዲህ ከዛ ጊዜ ጀምሮ ነው እግዚአብሔር ምን አደረገ ቅጠል ሳይሆን እንስሳ መታረድ እንዳለበት በቆዳ ሸፈናቸው እንግዲህ ከዛ ተያይዞ ነው አሁን የምናወራውቾ እንግዲህ ቀደም የተጠየቀ ጥያቄ ምሳሌያዊ አነጋገር ነው እግዚአብሔር ከመጀመሪያም ጀምሮ በዚህ በአለማዊ ቀደም ምሳሌ የተሰጠው ዛሬ ሰዎች በዚህ በጠፊ በሆኑት ግዛዊ በሆነው ውድ በሆነ ልብሶች ሊንቀባረሩ ወይም የተሻለ ብሎ ሊያስቡ ይችላሉ ግን የእግዚአብሔርን ጽድቅ ካልሸፈን በእኛም በምንም አይነት በራሳችን ጽርቃችን ልናመጣ አንችልም አሁን እንግዲህ ወደ እነኚህ ስናመጣ ቀደም ስናይ የነበረው ምንድነው እነዛ ወዳጆች የተባሉት እንዳን በሁለት ቦታ ነከፈልኳቸው እነኚህ ወዳጆች የተባሉ በቤተ ክርስቲያን ውስጥ ያለን ነው ዛሬ አሁን እነኚህ ከውጭ የተጠሩስ ግብዣ የሚደረግላቸው ቀደም እንዳልኩት እግዚአብሔር ሁሉም ሰው ስለሚወድ በቤተ ክርስቲያን ያሉት ባይቀበሉም እግዚአብሔር ከየቦታ ሰው እንዳለው ግን እዚህ ውስጥ የሚያሳየው ምንድነው እያንዳንዳችን ምርጫ አለን እነኛ ሰዎች ቀደም ዶክተርና ማን ነው እንደለቀስከው ሁሉም የተለያየ ምክንያቶች ነበሩ አላስገደዳቸው የራሳቸው ምርጫ ነው ግን ምን አለ ከመንገድ ላይ ሄዳችሁ ምንድነው መጥፎም ደጉም ሰብስባችሁ አምጡ ተባሉ መጡ እንግዲህ እግዚአብሔር ቀደም ጊዜ ምንድነው ተስፋው ለእያንዳንዱ ምንድነው የተሰጋጀ ልብስ አለ ይሄ ልብስ ምንድነው የጽልቅ ልብስ አሁንም እንዳውም ይሄን ፈቃደኛ ሆኖ ለግብዣ የቀረቡ ሰዎች ይሄንን በትክክል ካልተቀበሉ እግዚአብሔር ደግሞ እንደሚተፋቸው ለዚህ ነው እንግዲህ ያኛውን ከቤት ያወጣው ስለዚህ ምንድነው እግዚአብሔር ከመጀመሪያው ይሄን ልብስ አዘጋጅቶልናል እኛ የመቀበልና ያለመቀበል ሁኔታ የኛ ነው ስለዚህ ያንዳንዳችን ከዚህ ለንማር መስሎ እንግዲህ ምሳሌ ያነጋገር ነው እግዚአብሔር በየለቱ ለሁላችንም ፍቅሩን ይገልጻል በጸጋ ሸፍኖናል በዚህ በጽድቅ ልብሱን ሸፍኖናል ስለዚህ የመቀበልና ያለመቀበል ሁኔታ የያንዳንዳችን እንደሆነ ነው እግዚአብሔር የሚቀበሉትን ተቀብሎ መጨረሻ ላይ ደግሞ የመጨረሻውን የዘላለም ህይወት እንደሚሰጠን የሚያሳየን ነው ስለዚህ ባጭሩ ምንድነው ይሄ ከመጀመሪያው እግዚአብሔር ልብሱን አዘጋጅቶልናል የመቀበልና ያለመቀበል ሁኔታ የኛ ነው የሚል ሐሳብ ነው ባጭሩ እግዚአብሔር ይስጥልን
እግዚአብሔር ይስጥልን ሰፋ አድርገን ያቀረብከው አዎ እንግዲህ ይሄ የሚያመላክተው የክርስትናን ኑሮ ነው እና ልብሱ እንግዲህ ዶክተር አሉላ እንዳለው ከሜዳ ነው የተጠሩት እያንዳንዳችን እንግዲህ መድኃኒታችን ኢየሱስ ክርስቶስ ራሱ እንዳለው ተጠርተን ነው የመጣው እያንዳንዳችን ለደቀ መዛሙርቱን ሲያስተምር እኔ ተጠራሁት ለእስራኤል ብቻ ነው ያችን ሴት በለመነችው ጊዜ ለጠፉት የእስራኤል በግ ብቻ ነው ነገር ግን እግዚአብሔር ከመጀመሪያው ጀምሮ ከአዳምና ሔዋን ጀምሮ ለዓለም ሁሉ ነው እግዚአብሔር እንዲያው ዓለምን ወደዋልና ነው የሚለው ለዓለም ነው የተጠራው እና እነዛ እንደ ቀመዛሙርት ሊያስተምር ነው እንደዛ አለ። ስለዚህ እኔና እናንተ የተጠራነን ስንጠራ ግን የበጉ ሰርግ ለመገኘት የበጉን የሚሰጠውን ታላቁን ካባ ታላቁን ልብስ መልበስ አለብን። የሱ ጽድቅ ለኛ ሊቆጠር ይገባል። የህቶችን ድምጽ ሰምቻለሁ። እስቲ እዚህ ሐሳብ ጨምሩበትና ከዛ ከራይ 19 ማንበብ ፈልጋለሁ። ሐሳብ አለን ያላችሁ
እኔ ነበርኩኝ ያው በሚገባ ስለተወራረ እንጨምረው የለኝም እግዚአብሔር።
እሺ እግዚአብሔር ይስጥልን። እንግዲህ ብርሽ ካለው ላይ ትንሽም ለመጨመር ዶክተር አሉላ አይ ቲንክ ሊያስተምረን ፈልጎ ነው እንዴ? ከመንገድ ተጠርቶ ከየት ነው ልብስ የሚያገኘው ያለው የሚያስተምረን ነው። እያንዳንዳችን እንግዲህ የተጠራነን እዚህ ላይ ራይ 19 ላይ ቁጥር 7 የበጉ ሰርግ ስለደረሰ ሚስቱም ማለት እንግዲህ ቤተክርስቲያናት ራስዋን ስላዘጋጀች ደስ ይበለን ሐሴትም እናድርግ ክብርንም ለርሱ እናቀርብ። ያጌጠና የተጣራ ቀጭን የተልባ እግር እንግዲህ ነጭ ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን የጽድቅ ሥራ ነውና እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለ ጻፈ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። እንግዲህ የበጉ ሰርግ ብዙ ጊዜ በአዲስቷ ኢየሩሳሌምም ይመለከታል። ራይ 21 ላይ ስናል እንደ በቃ ሙሽሪት ሆና ለሙሽራው እንዳጌጠች መድኃኒታችን ኢየሱስ ክርስቶስ በዚህ ዮሐንስ 14 እሄዳለሁ ቦታ አዘጋጅላችኋለሁ ብሎ እንግዲህ በታሪኩም ሁሉ የተናገረው እሱ ራሱ ታጥቆ ደቀ መዛሙርቱን አብልቶና እግራቸውን አጥቦ እንዳስተማራቸው ይሄንን ወይን በአባቴ ቤት ከእናንተ ጋር ኋላ እስክጠጣ ድረስ ከእንግዲህ አልጠጣም ብሎ ሕይወቱን የሰጠን ወገኖች ሆይ በሱ ጽድቅ ነው እኔና እናንተ በእግዚአብሔር ፊት መቅረብ የምንችለው። ስለዚህ ይሄ ካባ ለበሰ የሚለው የክርስቶስ ጽድቅ በእኛ ላይ ሲሆን ነው። የክርስቶስ ጽድቅ በእኛ ላይ ከሆነ ምን ይሆናል? ፈርሃ እግዚአብሔር አለን። የሰው ልጅ በሙሉ ደግሞ እንወዳለን። አንድ ምንጠላው የለም። የሰው ልጅ ሁሉ የክርስቶስ ደሙን ያፈሰሰለት ጠላት ብለን የምንቆጥረው የለም። አዎ ሊበድሉን ይችላሉ፣ ብዙ ጉዳት ሊያመጡ ይችላሉ። ሕይወትን እስከ ማጥፋት ድረስ ወይም የምንወዳቸውን የልጆቻችን ሕይወት እሱ ሊያጠፉ ይችላሉ። እኔና እናንተም ያም ሆኖ ግን ለሰው ልጅ ይቅር እንድንል ፍርዱን ለእግዚአብሔር እንድንተው ነው የተጠራ ነው። ያን ካረግን የክርስቶስን ጽድቅ ለብሰናል ማለት ነው። አለዛ ግን በክርስቲያን ዴፊኒሽን ሰውን የሚጠላ የሚል የለም ትላለች የለንጅ ወይት። በክርስትና ሕይወት ፍቅር ብቻ ነው። ክርስቶስ ምን አለ? ጠላቱ ሆነን ሳለን አስቀድሞ ምን አለ? ወደደን። ልክ እንደዛው ደግሞ እንግዲህ የክርስቶስን በእውነት ፈለግ የእሱን ጸባይ ምናንጸባርቅ የእግዚአብሔርን ጸባይ ምናንጸባርቅ እግዚአብሔርን ምናስከብር ስሙን ማናሰድብ ምንሆነው ክርስቶስ እንደተመላለሰው ስንመላለስ ነው። እስቲ ሐሳብ እዚህ ላይ ጨምሩበት። እንግዲህ መድኃኒታችን ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ ደሜን ካልጠጣችሁ ስጋዬን ካልበላችሁ መንግሥተ ሰማያት አትገቡም፣ የእኔ ፋንታ አትሆኑም። የክርስቶስ ደም መጠጣትና ስጋውን መብላት ማለት ያ የእግዚአብሔር ቃል ነው። የእግዚአብሔር ቃል ወደ እኛ ሲመጣ በንስሐ ወደ እግዚአብሔር ካልተመላለስን ጠፊዎች ነን። የተረገዝኩትና የተጸነስኩት በኃጢአት ነው ይላል ዳዊት። ይሄ የለበስነው የኃጢአት ስጋ አለ። ስለዚህ በኃጢአት በጠላት ምድር ላይ ስላለን ክርስቶስ መጥቶ ከጠላት ምድር ምርኮኛ አድርጎ ወደ ቤቱ እኮ ሊወስደን ነው። በጠላት ምድር ሳለን እንግዲህ ይሄ ጠላት ደግሞ የክርስቶስ ጠላት ነው፣ ጠላት ሴጣን። በዚህ ምድር እሱ ሊነግስ ሞክሯል። መቼም እግዚአብሔር በዙፋኑ አለ ይጠብቀናል እንጂ። ስለዚህ ወገኖች ሆይ ዛሬ በልባችሁ መንፈስ ቅዱስ ካሳሰባችሁ እገሌን ጠልቻለሁ በድሎኛል የምትል ካላችሁ እኔንም እናንተንም የሚያስተምረው ያ ክርስቶስ ይቅር እንዳለን እኔና እናንተ ይቅርታ ልንሰጥ ይገባል። ይቅርታ ማለት እንግዲህ ወገኖች ሆይ ያንን ነፍሰ ገዳይ ሆነውን እንደገና ደግሞ ልጆቻችን ሊያባልግ የመሳሰለውን እንደገና ቤታችን እናምጣ ማለት አይደለም። ነገር ግን ከሱ ጋር ጦርነት አተካራ እንትናንልም ያን ሰው ወደ ክርስቶስ ይመለስ ዘንድ ጥረቶችን የተለያዩ ነገሮችን እናረጋለን። እንደ እባብ ብልህ እንደ ርግብ የዋህ መሆን አለብን። እና ይቅርታ እንግዲህ በእውነት ጌታ ይቅር ስላለን ይህን በምናደርግበት ጊዜ የክርስቶስን ጽድቅ ለብሰናል። ንጉሱ በሚመጣበት ጊዜ ሲያየን እኛን ሳይሆን የሚያየው ማንን ነው? ክርስቶስን ነው። ክርስቶስን ካየ ደግሞ በምንም ታምር እኛ ልንጠፋ አንችልም። እሺ፣ ሌላ ሐሳብ ተጨማሪ? እዚህ ላይ ሰዓታችን እያለቀ ነው። እሺ ወገኖች፣ በአጠቃላይ እንግዲህ እኔ ትንሽ ላስተውል የመከርኩት በዚህ ቦታ የክርስቶስን ካባ መልበስ ይህንን ውድ የሆነውን የክርስቶስ ሕይወት ሊገመት አይችልም። በሌላ ቦታ በሚተነትንበት ጊዜ ያ ንጉሱ ያን ባሪያውን ብዙ ዕዳ ያለበትን 10,000 መክሊት ዕዳ ያለበት እረ ማረኝ፣ ምከፍለውን አሁን እባክህ ታገሰኝ ብሎ ካለ በኋላ እሱ ግን 100 ዲናሬ ያለበትን ባገኘው ጊዜ አንቆ ካልከፈልከኝ ብሎ ወደ እስር ቤት ከተተው። ይሄ መድኃኒታችን ኢየሱስ ክርስቶስ እንዲገባን የተናገረ ነው። እንግዲህ ዲናሬ ማለት የአንድ ቀን ደሞዝ ነው። 100 ዲናሬ ማለት የመቶ ቀን ደሞዝ ነው። በመቶ ቀን እንግዲህ በአራት ወር እንደዚህ መክፈል ይቻላል ያን ዕዳ። ይሄንን ሰው ነው ያነቀው። ንጉሱ ግን ስንት ነው ይቅር ያለው? 10,000 መክሊት ወይም ታለንት የሚለው 10,000 ስትተነትኑት አንድ መክሊት 6,000 ዲናሬ ነው ዋጋው። ስለዚህ ስታባዙት ወደ 190,000 አንድ ዲናሬ የአንድ ቀን ስራ ነው እና ወደ 190,000 እድሜ ሊሆን የሚችል ነው። ያ ማለት እንግዲህ እድሜ ልኩም መክፈል አይችልም። እንግዲህ የንጉሥ ሰራተኛ ስለሆነ ምናልባት ከታክስ የሚሰበሰበውን ከ190,000 ህዝብ በላይ ያለውን 200,000 ምን በለው የነሱ ታክሱ ምኑን የተሰበሰበውን ያን ብዙ ሀብትን የሚያክል ዕዳ ነበረበት ማለት ነው። ያን ዕዳ ሻረለት። ነገር ግን እሱ ትንሹን መመለስ አቃተው። ይሄ ደግሞ ትምህርት ያው ልክ ከዚሁ ጋር የሚሰጠን የክርስቶስን ያንን የጽድቅን ካባ ስንለብስ ይህንን ልንከፍለው የማንችለውን ዕዳ ክርስቶስ ይቅር እንዳለን የእግዚአብሔር ልጅ ለእኔ እንደሞተልንና በሱ ሞት እኔ ዘላለምን ህይወትን በቃ ልናስተውለው የማንችለውን ይቅርታ ነው ያገኘ ነው። ታዲያ እንደዚህ ሰዎች በዚህ ምድር የሚበድሉንን በመቶ ዲናሬ የመቶ ቀን የስራ ደሞዝ የሚያክለውን ዕዳ ይቅር የማንለው ቢሰድቡን፣ ቢያጎሳቁሉን፣ ወይም አላለም ቢያጥላሉን፣ ቢዘርፉን የመሳሰሉ ነገሮችን ክርስቶስ ይቅር እንዳላችሁ ይቅር በሉ። ይህንን ነው ባጭሩ ትንሽ ያስተዋልኩት። እናንተም ከእናንተ በምናገራችሁም ብዙ ትምህርት አግኝቻለሁ። እንደው ዶክተር አሉላ ወደ አንተ ልመለስና እንደው የምትለው ነገር ካለ በዚህ በጠየቅከው ላይ። እሺ፣ ከሌለ ወገኖች ሆይ በአጭር ጸሎት እንዘጋለን። ፈቃደኛ ይሆናል አጭር ጸሎት የሚያደርግልን?
አዎ፣ ይቅርታ።
እሺ፣ ዶክተር አሉላ ከዛ የሚጸልይልን ሰው
ብዙ ነገር የምለው ነገር የለኝም ለማለት ነው። መጀመሪያ ላይ መልስ የሰጠችው እህቴ ደህና አድርጋ ትናግረዋለች። እነዚያ የመጡ ሁሉ አንድ ነገር ከደረሰ ለነሱ ምናልባት እኮ እነዚያም እንኳን እንደነሱም እንኳን ያልሆኑ ሌሎችም ሊኖሩ ይችላሉ። አይ እኛን አንሄድም፣ ጉዳይ አለን፣ ስራ አለን፣ የምንሄድበት እንዲህ እንዲህ ያለ አስፈላጊ ነገር አለን እና አሁን ወደዚያ መሄድ አንችልም ብለውም የቀሩ ሊኖሩ ይችላሉ። የሄዱት ግን እግዚአብሔር የሚያደርገውን ለእኛ የፈቃደ በፈቃዳችን ለምንቀበለው ሊያደርግልን የሚችለውን ነገር ይገልጻል እና ብዙ ነገር ማለት አልችልም አሁን። ይቅርታ።
አይ በጣም እግዚአብሔር ይስጥልን። አዎ ጥሪው እንግዲህ በእውነት አሁን የጨመርከው ጥሪ ስንጠራ ጥሪውን መቀበል ዋና ነገር ነው። በተቀበልነው ጥሪ ደግሞ ስንኖር ያው የንጉሱን የሰርግ ልብስ ለብሰን እንደምንኖር ነው የሚያመላክተው። ያም እንግዲህ የእሱን የጽድቅ ስራ ጥሪውን መቀበል አለብን። ጥሪውን የተቀበለ ደግሞ ጌታ ክርስቶስ በመንፈስ ቅዱሱ ኃይል እንደሚፈልግብን ዕለት ዕለት ከእሱ ጋር እጁን ይዘን እየተራመድን በእውነት በጎቼን አውቃቸዋለሁ ድምፄን ይሰማሉ ይከተሉኛልም እንደሚለው የእሱን ድምፅ ሰምተን ለመከተልና የእሱን ካባ በእውነት ለመልበስ እግዚአብሔር እንግዲህ ሁላችንን ይባርከን። እስ የሚጸልይልን
አጭር እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ቀኑን ሁሉ በሰላምና በቸርነት ስጠብቀን አውለን በዚህ ምሽት ደግሞ በዚህ መስመር ላይ ተሰብስበን እውነት እግዚአብሔር አምላክ ሆይ ምን አይነት ልብስ መልበስ እንዳለብን አስተምረናል። በእውነት እኛ እንደ ሰው አስተሳሰብ በራሳችን የምናስበው በራሳችን የምናደርገው ብዙ ነገሮች አሉ። ጌታ አምላክ ሆይ አንተ ከመጀመሪያው መንገድ ሰጥተናል። ግን ያንተን መንገድ ካልተከተል ምርጫችን ከያዝን መጨረሻችን መጥፎ እንደሚሆን እናውቃለን። ስለዚህ እግዚአብሔር አምላካችን ሆይ በአንተ ምርጫ ብቻ እንድንመራ ከአንተ ጋር ከሆን ሁልጊዜ አንተ የጽድቅን ልብስ እንደምታለብሰን ባለሙሉ ተስፋ ነን። ስለዚህ ጌታ አምላካችን በዚህ ጸንተን እንድንቆይ እስከ መጨረሻው ከአንተ እንዳንላቀቅ አንተ እርዳን። እኛ ደካሞች ነን፣ ኃጢአተኞች ነን። በየሰከንዱ በየደቂቃው በብዙ ፈተናዎች ውስጥ እናልፋለን። ስለዚህ ጌታ አምላክ ሆይ አንተ የራስን ጸጋ ልከልን በዚህ በብርታት እንድንሻገር አንተ እርዳን። ስለ ሁሉም አንተ ክበር። እንወድሃለን በጌታ በኢየሱስ ክርስቶስ ስማን። አሜን
አሜን። እግዚአብሔር የተመሰገነ ይሁን። ወገኖች ሆይ አጭር ማስታወቂያ አለችን። ወደ ሁለተኛ ፕሮግራም ከመሄዳችን በፊት በአንድሩስ ዩኒቨርሲቲ እንግዲህ ስንጸልይበት የነበረውን ሁሉ ዴድላይን ሆኖ ነበር። ነገር ግን አስረዝሞልናል እና እስከ ጁን 15 16 አካባቢ ያልተመዘገባችሁ እንድትመዘገቡ የሩሙም ያሉትን ሁለት ክፍል ያለው ከዛ ኮመን አብሮ ሻወር እና ቶይሌቱ ምናምን ያለው ነው። ዋናው ነገር እንግዲህ እውነት እግዚአብሔር ፈቃድ ነው። የእስራኤል ጊዜ በአመት ሶስቴ ይሰባሰቡ ነበር ኢየሩሳሌም መጥቶ እና እኛም በሁለት አመት አንድ የመገናኘቱ ትልቅ በረከት ነገር ነው። ብዙ ነገር ተዘጋጅተዋል። የኤለን ጂ ዋይት የመጀመሪያው የነ ኤለን ጂ ዋይት የአድቬንቲስት የጀመረበት ሰፈር እዚህ ነው። እሱን የመጎበኘት እቅድ አለ። እንደገና ከብዙ የመንፈሳዊ አገልግሎትም ተጨማሪ በአካባቢው ደግሞ ሌክ ሚችጋን የ15 ደቂቃ የ20 ደቂቃ መንገድ ናት። በዛም ብዙ ወጣቶችም ከተለያየ ቦታ እንደውም ለጉብኝት ሁሉ መጥተው እዚህም የሚከርሙ አሉ።
ያንያን ሁሉ ብዙ የተዘጋጀ ነገሮች አሉ። እንደው ወንዲ በስልክ የምንነጋገረው እገሉ ድምጽ የምንለው ባይል ላይንም መታየቱ ትልቅ ነገር ስለሆነ እንግዲህ ሌሎችንም አበረታቱ። የምትችሉ እንግዲህ ጌታ መምጫው ቅርብ ነው። ይህን በበረከት ደግሞ እንድንካፈል ወደፊትም በምንሰባሰብበት ጊዜ ወንጌልስ እንዴት ነው የምንሰራው የሚሉትን ነገሮች ሁሉ ብዙ ነገር መነጋገር ስለምንችል በአጭሩ እንግዲህ ተዘግቶ ነበረ። አሁን ግን ኤክስቴንድ ሆኖ ተከፍቶ እንግዲህ እስከ ጁን 16 በአሁኑ አንድ እንግዲህ ሳምንት ከምናምን ብቻ ነች የቀረችው እና አደራ መምጣት የምትፈልጉ በጊዜ ተመዝገቡ። በኋላ ከባድ ነው የሚሆነው እንግዲህ በቀላሉ ለማግኘትም ከባድ ነው። እኛ እዚህ ያለውን ኮሚቴ ቶሎ እንግዲህ አሁን ወደ ብዙ ሩሞችን ይዘናል። ነገር ግን ያንን በ16 እነዛ ሩሞች ካለቀቅን በኋላ ለሚመጡትን ለማቆየት አንችልም። ምክንያቱም ያን እዳውን መክፈል ያስፈልጋል ማለት ነው። እና ብዙ ሰው ተመዝግበዋል። ሳይመዘገቡም ሆቴል እንይዛለን ያሉ ሁሉ አሉ። ሆቴልም የአስር ደቂቃ መንገድ አለ። ቺካጎ ርካሽ ነው። በአይሮፕላን የምትመጡ አስቀድማችሁ ንገሩን። ዴል አለሙን፣ እኔን፣ ማዚን መንገድ ትችላላችሁ። አሬንጅ አድርገን እንቀበላችኋለን። ወደ 2 ሰዓት ድራይቭ ነው የሚረቀው ከአንድሩስ። እሺ፣ ይቅርታ እንግዲህ ይህንን ይሄ አዘጋጆቹ እችንም አስታውቅ ስላሉኝ ነው መሀል የገባሁት። እግዚአብሔር ይባርካችሁ። እሺ፣ ተማሪ ሸት ይቅርታ ጊዜ ወስደናል። የሚቀጥለውን ለአንቺ አሳልፍ ይሰጣለሁ።
እሺ፣ እግዚአብሔር ይባርክ። ዶክተር ጌታውን ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እንዲሁም በማንበብም ተጨማሪ ሀሳብም ጥያቄን በመጠየቅ የተባበራችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። መጀመሪያ አካባቢ ስልክ ትንሽ አስቸግሮ ነበር፣ አንሚውት ለማድረግ ማቅቶ ነበር። ዶክተር ጌታውን ግባ ለማለት ሰንበት ትምህርት እና አሁን ደግሞ ስለሰራ እግዚአብሔርን አመሰግናለሁ። ሁላችሁም እንኳን ደህና መጣችሁ። ከዚህ ቀጥሎ የዝማሬ ጊዜ ነው የሚኖረን። ዛሬ በዝማሬ የምታገለግለን እህታችን ዘመናይ ነች። ዘመናይ አለሽ? እያየኋት አይደለም።
ዘመናይ አልተመቻትም። ለእኔ ዘምራለሁ። ለእኔ ነጋኛለች። ይብጌታ ይብጌታ።
እሺ
ለእግዚአብሔር ክብር ዘምራለሁ። የእኔ ማርያም ጠላት አይቶ በክፉ አይኖቹ ተመልክቶ እንዳይወስደኝ ጌታ ጠብቀኝ፣ እንዳይወስደኝ ኢየሱስ አግዘኝ። የጽዮኑ ጉዞ ረጅም ሆኖ እምነቴ በድካም ተሸፍኖ እንዳልወድቅ ጌታ ጠብቀኝ፣ እንዳልወድቅ ኢየሱስ አግዘኝ። ስደት መከራ ሁሉ አልፌ ክፉን ጠላቶቼን አሸንፌ ከሞት ወዲያ ያለው አክሊልልል የኔ ጌታ እንድወርስ እርዳኝ። የጽዮኑ ጉዞ ረጅም ሆኖ እምነቴ በድካም ተሸፍኖ እንዳልወድቅ ጌታ ጠብቀኝ፣ እንዳልወድቅ ኢየሱስ አግዘኝ። ከዕለታት አንድ ቀን ስትመጣ ትለጥ በአስፈሪ ግርማ ባሰራኝ ቦታ እንደቆየ ጸጋህን አብዛልኝ ጌታ እባክህ። የጽዮኑ ጉዞ ረጅም ሆኖ እምነቴ በድካም ተሸፍኖ እንዳልወድቅ ጌታ ጠብቀኝ፣ እንዳልወድቅ ኢየሱስ አግዘኝ። ውሸትን እውነትን አስመስሎ በጨለማ አይኔ ከከቶሎ አባውሎ እንዳይወስደኝ ጠላቴ ጸጋህን አብዛልኝ በሕይወቴ ሲሆኑ ጉዞ ረጅም ሆኖ እምነቴ በድካም ተሸፍኖ እንዳልወድቅ ጌታ ጠብቀኝ እንዳልወድቅ ኢየሱስ አግዘኝ ክርስቲያኖች ሁሉ ያመናችሁ በጌታ ኢየሱስ ደም የነሳችሁ ተስፋችን ኢየሱስ ይመጣል ለመንግስቱ ያብቃን ሁላችንን የጽዮን ጉዞ ረጅም ሆኖ እምነቴ በድካም ተሸፍኖ እንዳልወድቅ ጌታ ጠብቀኝ እንዳልወድቅ ኢየሱስ አግዘኝ የጽዮን ጉዞ ረጅም ሆኖ እምነቴ በድካም ተሸፍኖ እንዳልወድቅ ጌታ ጠብቀኝ እንዳልወድቅ ኢየሱስ አግዘኝ አሜን
አሜን አሜን አሜን እግዚአብሔር ባክሽ የተጸጋውን ያብዛልሽ አንቺን በሰሽንም እግዚአብሔር አምላክ ይባርክ የጽዮንን ጉዞ ጌታ አብሮን ይጓዝ እሱ ይርዳን ያግዘን ለዚህ ግሩም ዝማሬ እግዚአብሔር እናመሰግናለን እሺ ፓስተር በየነ እንኳን ደህና መጣህ ጊዜውን ላንተ ሰጣለሁ ጌታ ይባርክ
እሺ እግዚአብሔር እናመሰግናለሁ ዛሬ በጣም አስቸግሮኝ ነበር መስመሩ በቃ አይሆንም ብዬ ተስፋ ቆርጬ ነበር መጨረሻ ላይ አስገባኝ እንጂ ከአስር ደቂቃ በላይ ነው የታገልኩኝ። እግዚአብሔርን አመሰግናለሁኝ ስላገኘሁት ድል ጌታም ስላስቻለኝ። ዛሬ አብረን የምንነጋገርበት ርዕስ የእግዚአብሔር ተስፋዎች ይላል። ለመግቢያ ያዕቆብ 5:17-18 አነባለሁ። ያዕቆብ 5:17-18 ኤልያስ እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛ ጸለየ። ዝናቡም ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬ አበቀለች ይላል። እግዚአብሔር አምላካችን የተናገረውን የሚፈጽም አምላክ ነው። ይህ የማይለወጥ ባህሪው ነው። ጥሩ ለጆሮ የሚጣፍጡ ተስፋዎችን ሰጥቶ ሲያበቃ ቃሉን አጥፍም። ከሁኔታዎች ጋር የሚለዋወጥ ወላዋይ አይደለም እግዚአብሔር። ኤልያስ በንጉሱ አሃዝ ፊት የቆመው በእግዚአብሔር ተስፋዎች ተማምኖ እግዚአብሔር ያለውን ያደርጋል ብሎ መጥፎ ድርቅ በአገሪቱ ውስጥ እንደሚከሰትና ለብዙ ጊዜ እንደሚቆይ በእርግጠኝነት ነግሮት ወጣ። በንጉሱ ፊት ቆሞ ንጉሱ ለመስማት የማይፈልገውን ነገር መናገር ትልቅ ድፍረት ይጠይቃል። ኤልያስ ይህንን ድፍረት የሰጠው በእግዚአብሔር ቃል ላይ የነበረው ጽኑ እምነት ነው። እግዚአብሔር እንደ ቃሉ ነው። ማን ይከለክለዋል? አቅማጣ አይባል። ና በቃ በእምነት ያደርጋል እግዚአብሔር አደርጋለሁ ያለው ብሎ በእግዚአብሔር ተስፋዎች አምኖ ነው በንጉሱ ፊት ቆሞ ንጉሱ መስማት የማይፈልገውን ነገር የነገረው። ኤልያስ ወደ አሃብ ይዞት የሄደው መልእክት የመጣው ከሰማይና ከምድር ገዢ ነው። እግዚአብሔር በአገሪቱ ውስጥ ከባድ ድርቅ ይሆናል ካለ አለ። አሃብ ሊያስቀረው አይችልም፣ ይሁን ወይም ደግሞ ሊያዘገየውም አይችልም። ድርቁ መቼና እንዴት እንደሚጀመር መቼ እንደሚያበቃ ወሳኙ እግዚአብሔር ነው። ኤልያስ የተባለውን ተናግሮ ወጣ። በቃ እግዚአብሔር በባሪያው በኩል የተናገረው ተፈጸመ። መጨረሻ ላይ ኃይለኛ ድርቅ ተከሰተ። ምድርቱ ተጠማች፣ ተሰነጣጠቀች። አመታት አለፉ ወንዞችና የውሃ ምንጮች ደረቁ መከር የለም ከብቶች አለቁ ንጉሱ ይህንን የእግዚአብሔር ቁጣ የማቆ አቅም አልነበረው አማልክቶቹ ነበዓልም ሊያቆሙ አይችሉ ዝናብ ያዘንባሉ የሚባሉ እነሱ ነበሩ ታዲያ ለምን አላዘነው ምን እግዚአብሔር ለቃሉ ታማኝ ነው በድርቁ ጊዜ ኤልያስ በተለያዩ ሁኔታዎች ውስጥ እያለፈ ስልጠና ላይ ነበረ በክሪት ምንጭ አጠገብ እንዲሸሸግ ተነግሮት በቁራዎች ሲመገብ ቆይቷል ምንጩ ስደቅ ወደ ሰረፕታ ሄዶ በመበለቱ ቤት ቆይቷል የመበለቱ ልጅ በጸሎት ከሞት አስነስቶታል አሁን ደግሞ ተመልሶ ወደ አሃብ እንዲሄድ ተነግሮት ታዞ ሄዷል በዚህን ጊዜ ኤልያስ ይህንን መልእክት ይዞ ሲሄድ ቢኤል አቅም እንደሌለው ታውቋል ረዥም ጸሎት ጥንቆላ ይሁን መተት ዋጋ እንደሌላቸው እየታወቀ ሄዷል በቃ ዝም ብለን እኮ ነው ማለት ጀምሯል ሰዎች ወረዱ እውነተኛ አምላክ ማን መሆኑ የሚታወቀው ከሰማይ እሳት ሲያወርድ እንደሆነ ኤልያስ ሐሳብ ሲያቀርብ ህዝብ በሙሉ የተስማማበት ምክንያት ከሶስት ዓመት ድርቅ በኋላ በቢኤል እና በአስታሮት ላይ የነበራቸው እምነት እየተመናመነ ሄዷል ማለት በቃ ዝም ብለን ነው ማለት ጀምሯል ሰዎች ህዝቡ በዚህ ጊዜ ኤልያስን መስማት ጀምሯል ምንም ነገር ይሞክር ባይ ነበር ከሙከራው በኋላ የቢኤል ነቢያት ማድረግ ያልቻሉትን ኤልያስ አምላክ ሲያደርግ ካዩ በኋላ ሁላቸውም በአንድ ድምፅ እግዚአብሔር አምላክ ነው እንዳሉ እናነባለን መጀመሪያ ለሶስት ዓመት ተኩል የቆየው ድርቅ የቢኤልን ዋጋ ቢስነት አሳይቷቸው አቅም ካለው የት አለታል እግዚአብሔር ግን ችሏል ኤልያስ ምንም ማጉረምረም ሳይታይበት የእግዚአብሔርን ጊዜ በትዕግስት ተጠብቆ የ አንድ ቀን እግዚአብሔር ዝናብ እንደሚያዘንብ ጽኑ እምነት ነበረው ምክንያቱም እግዚአብሔር የተናገረው እግዚአብሔር ስለነበረ ነው እስኪ ስለ ተስፋዎች እንነጋገር ስለ እግዚአብሔር ተስፋዎች መጽሐፍ ቅዱስ በተስፋ የተሞላ መጽሐፍ አንድ ጻፊ 7500 ተስፋዎችን መቁጠሩን አንብቤያለሁ በመጽሐፍ ቅዱስ ውስጥ 7500 ተስፋዎች እኔ አልቆጠርኩም ነገር ግን በሺዎች የሚቆጠሩ ተስፋዎች እንዳሉ አውቃለሁ ከዚህ በፊት በተደጋጋሚ እንደተናገርኩት ብዙ የመጽሐፍ ቅዱስ ተስፋዎች ዓለም አቀፋዊ ማንም አማኝ የኔ ናቸው ብሎ ተስፋዎቹን ጠቅሶ መለመን ይችላል ብዙዎቹ ሁሉን አላል አንዳንድ ተስፋዎች ግን ለአንድ ግለሰብ ወይም መንግስት የተሰጡ ናቸው ለሁሉም ያልሆኑ ተስፋዎችን የኔ ናቸው ካል ተስፋ ልንቆርጥ እንችላለን ለምሳሌ በዘጠና አመቷ ሳራ ስለወለደች ብቻ አንድ ታሮግት ልጅ ብላ ለሳራ የተሰጣትን ተስፋ ጠቅሳ ብትጸልይ ተስፋው ካልተፈጸመ ምናልባት በእግዚአብሔር ላይ ማጉረምረም ይመጣል ሁልጊዜ የዘጠና ዓመት ሴት ልጅ ይፈልጋለሁ ብላ ተስፋውን ጠቅሳ ልጅ አታገኝ ለአንድ ጊዜ የሆነ ነገር ነው ምናልባት ጥቂት ሌሎችም በስተርጅናቸው የወለዱ ይኖራል እና ሳራ ነው በቃ እና ሁልጊዜ እንኳን ዘጠና የስልሳም የሰባም ዓመት ሴት ልጅ ብላ ልታለቅስ ያንን ለሳራ የተሰጣትን ተስፋ ጠቅሳ ብትጸልይ አንዳንድ ተስፋዎች ለሁሉ አይደሉም የተሰጡት አንድ ጊዜ አንድ ሰው በሁለተኛው የዓለም ጦርነት ጊዜ ምን ማድረግ እንዳለበት በጣም ሲያስብ ነበርና ጦር ሰራዊት መቀላቀል አለብኝ ወይም ቴዎሎጂ ኮሌጅ መግባት አለብኝ የአሜሪካን ባህር ኃይል መቀላቀል አለብኝ ያን እንደ ማንኛውም ክርስቲያን የመጣ ቅዱስ ምክር መፈለግ ጀመረና በመዝሙር 107 ቁጥር 13 እና 14 ላይ ያለውን ቃል አነበበ። ምን ይላል? በመርከቦች ወደ ባህር የሚወርዱ በተላላቅ ውሃ ስራቸውን የሚሰሩ እነሱ የእግዚአብሔርን ስራ በጥልቅም ያለችውን ድንቁን አዩ የሚላል እና እንግዲህ ይሄ ነገር እኔ መልስ ነው ማለት ነው። ባህር ኃይል መግባር አለብኝ። ግን በእንደዚህ አይነት መንገድ አይደለም የእግዚአብሔርን ተስፋዎች መረዳት የሚገባን። ይወጣት ከእግዚአብሔር መጠየቁ ልክ ነው። ለአንድ ጊዜ ለአንድ ጉዳይ እና ለአንድ ሰው የተሰጡት ተስፋዎችን ከአውዳቸው ውጭ መጥቀስ ግን ተስፋ ወደ መቁረጥ ያደርሳል። ነገር ግን በመጽሐፍ ቅዱስ ውስጥ በሺዎች የሚቆጠሩ ለሁላችንም የሚሆኑ ተስፋዎች አሉ። ይሄ አይካድም። ሌላ ተስፋ በከነአን ድንበር ላይ እግዚአብሔር ለኢያሱ የተናገረው ቃል አለ። ምን አለው? በኢያሱ 6 ከ3 እስከ 5 ስታነቡ ስለ ኢያሪኮ መውደቅ ነው የምናየው። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ። 7 ካህናት 7 ቀን እንደ መለከት በታቦቱ ፊት ይሸከሙ። በ7ኛውም ቀን ከተማይቱን 7 ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱንም ድምፅ ስትሰሙ ህዝቡ ሁሉ ታላቅ ጩኸት ይጩሁ። የከተማይቱ ቅጥር ይወድቃል፣ ህዝቡም ሁሉ እያንዳንዱ አቅንቶ ይገባበታል። እና ይህ ተስፋ የተሰጠው ለኢያሱ ብቻ ለአንድ ጊዜ ነው። ኢያሱም በሄደበት ሁሉ ያንን እያደረገ እንዲሄዳል። ለአንድ ጊዜ ለአንድ ሁኔታ ብቻ የተሰጠ ተስፋ። ታዲያ የጦር መሪዎች እንዳሻቸው እየጠቀሱ አንድ ከተማ ለመውረር ቀንደ መለከት ይዘው ቢዞሩ ተስፋ አይፈጸም። እግዚአብሔር ለአንድ የጦር መሪና ለአንድ ህዝብ የሰጣቸው ተስፋ ነው። እነሱም ጭምር ኢያሱና እስራኤላውያን ጭምር ከተማ መውረር በፈለጉ ቁጥር እዛም ሲሄዱ ይሄ ግንብ እንዲህ ብንዞር ይፈርሳል ብሎ ሊያምኑ አይገባም። ለእነሱም ቢሆን ለአንድ ጊዜ የተሰጠ ጉዳይ ነው ማለት። አንዳንድ ነገሮች አንድ ጊዜ ስለሆኑ አንድ ጊዜ የጳውሎስን ጨርቅ የነካ ስለዳነ ጨርቆች እየተቆረጡ የሚሸጡበት ጊዜ አለ። ጳውሎስ ራሱ ሁለተኛ ያንን ተአምር አልደገመውም። አንድ ጊዜ የሆነ ነገር ነው። በሆነ ቦታ እግዚአብሔር ኃይሉን ለማሳየት እዚያች በፌሶን የነበረችው ድያ አርጠምስ የሚባሉ አማልክት እንዲያፍሩ እግዚአብሔር ከነሱ በላይ መሆኑን ለማሳየት አንድ ጊዜ በጳውሎስ በኩል ያን ተአምር ቢሰራ ጳውሎስ ያንን ሁለተኛ ቆሮንቶስ ሄዶ አልደገመውም። በፊልጵስዩስ ሌላ ከተማዎች አልደገመም። አንድ ጊዜ የሆነ ነገር ነው እና አንዳንድ ተስፋዎች ለአንድ ቦታና ለአንድ ግለሰብ የተሰጡ ተስፋዎች ናቸው። ሌላ በማቴዎስ 16 በማርቆስ 16 18 የሚገል ነገር ብጠጡ አይጎዳቸውም፣ እጃቸውን በድውይ ላይ ይጭናሉ እነሱም ይድናል የሚላል እና ይህን ጥቅስ በመጥቀስ እባብ ይዘው ወደ ቤተክርስቲያን የመጡ ፓስተሮች እንደነበሩ አሜሪካ ውስጥ የምትኖሩ ታውቃላችሁ። ይህንን አንዴ በቴሌቪዥን እያየሁ ነበረ። ቀጥታ ይህንን ሰውየውን ወደ ሆስፒታል ሲወስዱት አሁን ጥቂት ዓመታት አልፈዋል። ይሄ ከሆነ ፓስተሩ አሜሪካ ነገር ይህን ጥቅስ ጠቅሶ የሚገል ነገር ብጠጡ አይጎዳቸውም የሚለው ነው። እባብን ረግጡ ምንም አይሆኑም የሚል ጥቅስ ጠቅሶ እባብ ይዘው ወደ ቤተክርስቲያን መጥቶ እባቡ ነጥፎት ሆስፒታል ሳይደርስ መንገድ ላይ ሙቷል። ይሄንን መርዝ ብትጠጡ አይጎዳችሁም የሚለውን ያነበቡ በ1996 አፕሪል ውስጥ ዊሊያም እና ፓች የሚባሉ የሆሊነስ ቤተክርስቲያን ፓስተሮች ወጣቶች ናቸው። እምነታቸውን ለማሳየት የተባይ ማጥፊያ ጠጥተው ህይወታቸው አልፏል። አንዱ የ30 አመት ሌላኛው ደግሞ የ34 አመት ወጣቶች ነበሩ። ያንን ለማድረግ የወሰኑት ለምንድነው መርዝ ብጠጡም አይጎዳቸውም የሚል ተስፋ ለዚህ አደጋ ያደረጋቸው የእግዚአብሔር ተስፋ ያላውዱ መጥቀሳቸው። ስለዚህ የእግዚአብሔር ተስፋዎች ያላውዳቸው መጥቀስ አደጋ አለበት ማለት ነው። ወይም ደግሞ አትልስ እግዚአብሔር እኮ ተናገረውን አያደርገውም ይናገራል እንጂ አይፈጽመው ብለው ሰዎች ተስፋ ሊቆርጡ ደግሞ ይችላል። ለሁላችንም የሚሆኑ ተስፋዎች ምንም አይነት ኮንዲሽን ያልተቀመጠባቸው ተስፋዎች ደግሞ ብዙ ናቸው። በጣም ብዙ። ለምሳሌ ጥቅሶቹን አንብብላችሁ። በመዝሙር ዳዊት 103 ከቁጥር 11 እስከ 13 ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ ያጠነከረው እንዲሁም እግዚአብሔር ምሕረቱን በሚፈሩት ላይ ያጠነከረው ምስራቅ ከምዕራብ እንደምርቅ እንዲሁ ኃጢአታችንን ከኛ አራቀ። አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። የትም ማገር የሚነው ማንም በጌታ የሚያምን ሰው ይህን ተስፋ ሊጠቅስ ይችላል። ምስራቅ ከምዕራብ እንደሚርቅ እግዚአብሔር እንዲሁ ኃጢአታችንን አራቀው። አባት ለልጁ እንደሚራራ እግዚአብሔር እንዲሁ እግዚአብሔር ለሚፈሩት እንዲሁ ይራራል። ይህ ተስፋ የሁላችንም ነው። እንዲህ አይነት ተስፋዎች ምሳሌ 3:5-6 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እሱን እወቅ፣ እሱም ጎዳናህን ያቀናልሃል። ይህን መጥቀስ ትችላል። እኔም አንተም ሁላችንም በፍጹም ልብህ በእግዚአብሔር ታመን የሚል ኤርምያስ ማነው ኢሳያስ 41:10 አልጥልም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አደንግጥ፣ አበረታሃለሁ፣ እረዳሃለሁ። ማቴዎስ 7:7-8 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል፣ የሚለምን ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለት ብለሃል ለብላችሁ አንተ እኮ ነው ያልከው ብላችሁ መጥቀስ ትችላላችሁ። ሮሜ 10:11-13 መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉም ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። ስንት ተስፋ! ሁሉም መቼም ማንበብ አልችልም። ፊልጵስዩስ 4:19 አምላክም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። አንድ ልጨምር እንግዲህ ሁሉን ተስፋዎች ማንበብ አልችልም። አንድ ልጨምር አንደኛ ተሰሎንቄ 4:16-17 ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳል። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእሱ ጋር በደመና እንነጠቃለን። ይህን ተስፋ እግዚአብሔር እዛ ላሉት ለሐዋርያቱ የሰጠው ነው። እዚህ ላሉት ብለን የምንከፋፍለው የእኔ ነው ብለን በክርስቶስ የምናምን ሁላችንም ልንጠቅሰው የሚገባን ተስፋ። ሌሎች ደግሞ በኮንዲሽናል ሳለው በሁኔታዎች የሚወሰኑ ተስፋዎች አሉ። በእኛ በኩል እኛ ማድረግ የሚገባንን ስናደርግ እግዚአብሔር ደግሞ የራሱን ድርሻ አደርጋለሁ ያለ ተስፋ። እኛ የራሳችንን ድርሻ ስንወጣ ልክ እንደ ኮንትራት ናቸው። ለምሳሌ ኃጢአታችንን ብንናዘዝ እሱ ይቅርልን ከመጣም ሁሉ ሊያነጣን የታመነ ነው አንደኛ ዮሐንስ 1:9 እዚህ ላይ እኛ ምን አደርገዋለ እሱም ያደርግልን ነገራ እንተሷ መጥቀት የምንችለው የኛን ድርሻት እንወጣ ኃጢአታችንን ካልተናዘብ ጌታ ችግር የለም ባትናዘዙ ይቅር ያላል ኋላ አይል ማላል ብትናዘዙ ይቅር ያላል ማለት የኛ የበኩላችን ስንወጣ እሱ ደግሞ የሱን ስራ ይሰራ ሌላ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላችሁ ይላል አለ በማቴዎስ 21:22 ላይ አምናችሁም በጸሎት የምትለምኑትንና የምትለምኑትን ሁሉ ትቀበላላችሁ ይላል አሁን አምናችሁ የሚለውን ሰዎች ብዙን ጊዜ ከእንትና አፍገቡም ከግምት ውስጥ አፍገቡም ሰዎችንን ወይም ያንን ጠይቄ አልመለሰልኝም ይላሉ እንጂ አምናችሁ ያለውን ይረሳል እዛ አለ ዝም ብላችሁ የጠየቃችሁት ነው አምናችሁ የጠየቃችሁትን ነው ያለው አምኛለሁ የሚለውን ንረሳ አይገባም እና እምነት ያስፈልጋል ማለት ነው በመዝሙረ ዳዊት 66:18 ላይ በልበስ በደልን አይቼ ቢሆን ጌታ አይሰማኝም በፊቱ ራሱን ማየት አለበት ሰው እቃው ንጹህ ሊሆን ይገባል ቅድመ ሁኔታ ያልተቀመጠባቸው ተስፋዎች እንዳሉ እንትን የተቀመጠባቸውም ተስፋዎች አሉ ማለት ነው ስለዚህ እነዚህን ነገሮች ስለ እግዚአብሔር ተስፋ ማወቅ አለብን ከኛ የሚፈልግ ለሰዎች ኃጢአታችሁን ይቅር ባትሉ እግዚአብሔር እናንተን ኃጢአት ይቅር አይልም ብላለ አይደል እዛ ላይ እናንተን የምታደርጉት አለ ማለት የኛ ድርሻ መደረጉን ማየት አለብን ትልቁ የሆነው የኛ እዳ እንድሻ አይደለም ከፈለግ ትንሹን የሰዎች እልፍ መክሊት ወይም 10,000 ይዳ መክሊት የኛ እንድሻልን ከፈለግ 100 ዲናር የሰዎች ይቅር ማለት መቻል አለብን በመጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ መጽሐፍ እግዚአብሔር የታመነ ነውና ነው የህይወታችን መመሪያ ነው የተጻፈው ለትምህርታችን ነው ስለዚህ እጣ የባለዚህ ውጣ ብለን ከፍተን የምናየው አይደለም ዝም ብለን ሁለት ከፍተን እንዲያብበን በቃ እግዚአብሔር አይናችን አንድ ላይ ካረፈ በእንደዛ መንገድ የምናነበው አይደለም በጥንቃቄ ልነበብ በጥንቃቄ ልተረጎም በአክብሮት ልታይ በጥበብ ልያዝ በትክክል ልተገበር የሚገባው መጽሐፍ መጽሐፍ ቅዱስ ነገር ግን ለዘመናት ስጠመዘዝ ኖሯል ጥቃት ደርስበት ስጣመም ቆይቷል እና በአውዱ መሰረት መነበብ አለበት ኤልያስ የእግዚአብሔር ተስፋ ጠቅሶ ለመነ ለሶስት ዓመት ያህል በአገሪቱ ዝናብ እና ጠል አልነበረም እግዚአብሔር ኤልያስን ወደ አሕዛብ ሄዶ ኃጢአተኝነታቸው የተነሳ በአገሩ ራስ ከፍ ድርቅ እንደሚሆን እንድነግረው ልኮት ነበረ እና ምድሪቱ ተጠማች ደረቀች እግዚአብሔር አሁን በራሱ ጊዜ እስራኤልን ልታደግ ወሰነ ዝምታውን ሰበረ ለባሪያ ቅዱን ነገረው መልስ አንደኛ ነገሥት 18:1 ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአሕዛብ ተገለጥ በምድር ላይ ዝናብ እሰጣለሁ የሚል ቃል ወደ ኤልያስ መጣ ይላል በእርግጠኝነት ምንም ነገር በሌለበት ሄደ ዝናብ ይመጣል በእርግጠኛ ሆነ ትነግሯለህ ምናልባት ብለህ አይደል ምናልባት ምናምን አይደል በትክክል ይዘንባል በትክክል ድርቅ ይሆናል ብለህ ትናገር አሁን ስለ ተስፋ በተማርነው መሰረት ኤልያስ ተስፋ ተሰጠ ይህ ተስፋ እንዲፈጸም ኤልያስ ወደ አሕዛብ ሂድ ተብሏል መሄድ አለበት የኤልያስ ፈንታ መታዘዝ ነው። የእግዚአብሔር ድርሻ ደግሞ ዝናብ ማዝነብ ነው። ኤልያስ ወደ አሕዛብ ከመሄዱ በፊት ዝናብ አይዘንብ። ኤልያስ ለእግዚአብሔር ታዘዘ። አሁንም የእግዚአብሔር አሁን ደግሞ የእግዚአብሔር ድርሻ ይቀራል። ኦኬ፣ የራሱን ድርሻ አድርጓል። ሄድ አልከኝ፣ ተናገር አልከኝ፣ ተናገርኩ፣ ምንም አላደረክ ማለት ይችላል። ሳይሄድ ግን አይችልም። እዛ በአንደኛ ነገሥት 18:41 እንደምናነበው ኤልያስም አካብን የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ ብላም ጠጣም አለው። ኤልያስም በሚናገርበት ጊዜ ዝናብ ቀርቶ በሰማይ ደመናም አልነበር፣ እጅግ ነው ውሽንፍሩ ብሎ ስናገር የዝናቡ ውሽንፍር እጅግ ብዙ ነው ያለው እግዚአብሔር እሷውን እንደሚፈጽም ነው። ገና ያላየውን ዝናብ በእምነት እንደሚዘንብ አውቆ ነው እግዚአብሔር ነው የተናገረው። እግዚአብሔር እንደ ቃሉ እኮ ዝናብ አይቶ ሳይሆን ዝናብ ይዘንባል ያለው ጌታ ማም ነው። ይዘንባል ያለውን ጌታ ነው። ለምን ይጠራጠራል? ከዚህ በፊት መቼ ነው እግዚአብሔር አደርጋለሁ ያለውን ያላደረገው? ከዚያ ወደ ድብላችሁ ስታነቡ ቁጥር 42 እስከ 44 አሕዛብም ልበላና ልጠጣ ወጣ፣ ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ፣ ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመለከተ፣ ምንም የለም። እሱም ሰባት ጊዜ ተመላለስ አለው። ብላቴናው ሰባት ጊዜ ተመላለሰ። በሰባተኛው ጊዜ እነሆ የሰውን እጅ የምታክል ታናሽ ደመና ከባህር ወጣች አለ። እርሱ ወጥተህ አሕዛብን ዝናብ እንዳይከለክል ሰረገላህን ጭነህ ውረድ ብለዋል። አንድ ኤልያስ ለብቻ ወደ ቀርሜሎስ ወጣ። ስለ ጸሎት ቦታ ከዚህ በፊትም ተናግሬ ነበር። እኛና እግዚአብሔር ለብቻችን የምንገናኝበት ቦታ ሊኖረን ይገባል። አብርሃም የመጀመሪያውን ወደ ሰራበት ወደ ቤተል ወጣ ይላል አለ። ለብቻው ተለይቶ ከጌታ ጋር ሆነ። እኛም ክሎሰት ይሁን ምድር ቤት በራችንን የምንዘጋበት ቦታ ሊኖረን ይገባል። ኤልያስ ራሱን አዋረደ፣ በግንባሩ ተደፋ፣ ፊቱን በጉልበቱ መካከል አደረገ ይላል። ብዙውን ጊዜ ከአንድ ድል በኋላ ትህትና ማሳየት ከባድ ነው። ኤልያስ በብኤል ነቢያት ላይ ከፍተኛ ድል አግኝቷል። ነገር ግን ወደዚያ የመጀመሪያ ድል ወዳገኘበት ቦታ ሄደ። በትህትና በአምላኩ ፊት ተደፋ። በጸሎት ትልቁ አስፈላጊው ነገር ትህትና ነው። በምንጸልይበት ጊዜ በዚህ በኩል ኤልያስ ትልቅ ምሳሌያችን ነው። አንደኛ ጴጥሮስ 5:6 እግዚአብሔር በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። እና ኤልያስ ግልጽ ነበር፣ ስፔሲፊክ ነበረ። ብላትናው ወጥተ ወደ ባህሩ ተመልከታል፣ የዝናብ ምልክት መኖሩን እያለ እግዚአብሔር ዝናብ አዘንባለሁ ብሏል። ተስፋው እንደሚፈጽም እርግጠኛ ነበር። እና ስንጸልይ ዙሪያ ጥምጥም መሄድ የለብንም። የምንፈልገውን ቀጥታ እንንገረው። ስራ እየፈለግን ከሆነ እንደው ስሙን ጠቅሰን እንዲህ አይነት ስራ ነው የምፈልገው፣ አካውንታንት ከሆንክ፣ ኢንጂነር ከሆንክ፣ ቢዝነስ ተምረህ ከሆነ ዝም ብለህ እንደው ስራ ስጠኝ ብቻ ሳይሆን ስፔሲፊክ በቃ የምትፈልገውን ንገረው። የምትፈልገውን በአባት ቤት ልጅ እኮ ነው ያለው፣ ይህን ፈልጋለሁ። ዙሪያ ጥምጥም መሄድ አያስፈልግም። ኤልያስ ዝናብ ይጠብቅ ነበር። በውስጥ የሆነ ፍርሃት ካለ የፍርሃትን ስም ጥቀስ ጠቅሰህ ተናገር። ቅናትህን እያስቸግረህ ከሆነም ቅናትህን በስሙ ጠቅሰህ ተናገር። ኃጢአትን ሳይሆን ከቅናት ኃጢአት አላቀኝ በል። ቅናት ከሆነ ኃጢአት ዝም ብሎ ኃጢአት እንደ ስፔሲፊኩን የትኛው አለ። የኤልያስ ጸሎት ትጋት የሞላበት ነበር፣ ፐርሲስተንት ነበር። ሰባት ጊዜ መመላለስ ትጋትን ይጠይቃል። አንድ ጊዜ መልሱ ካልመጣ ትቶ መሸሻ አይደለም፣ ትጋት ያስፈልጋል። አንዳንዴ አውቆ ዘገየ፣ ስለዚህ መጠበቅ ያሻል። ሰባት ጊዜ ወይም ሰባ ጊዜ ሊያመላልሰን ይችላል። ኤልያስ ለጸሎቱ በጌታ ጊዜ መልስ እንደሚመጣ ያውቃል። እና ጨርሳለሁ እዚህ ላይ ከኤልያስ ይሆናል ብሎ አመ ትንሽ የሰውን እጅ የምታክል ደመና ባየ ጊዜ ሙሉ ዝናብ ሾህ ብሎ እስኪወርድ አልጠበቀም። አብን ዝናብ እንዳይከለክልህ ሰረገላ አንጭ ነው ውረዳል። የሰው አይን እጅ የምታክል ትንሽ ደመና ባየ እና የሰው አይን ትንሽ ደመና ያያል፣ የእምነት አይን ግን የእግዚአብሔርን ተስፋ ያያል። እና ስለ እግዚአብሔር ተስፋዎች አሁን ከተናገርኩት እንደው ሁሉንም ባይሆን ግንዛቤ እንዳገኛችሁ ተስፋ አለኝ። ሶሪ ያረዘምኩት። እንጸልያለን። በሰማይ ያለ አባታችን እናመሰግናለን፣ የተናገርከውን የምትፈጽም አምላክ ነህ። ምን ያቅርሃል? አንተ ፈቃደኝነቱም አለ ጉልበቱም ኃይልም አለ። እጅህን የሚይዛት ያሰብከው እንዳታደርግ የሚከለክልህ ማንም የለም፣ ማንም የለም፣ የሚያቆምህ የለም። በአንተ እንድንታመን፣ በአንተ እንድንደገፍ፣ በተስፋዎች እንድንደገፍ በቃልህ መሰረት በመንፈስ ቅዱስ ኃይል መተርጎም በቃልህ መደገፍ እንድንችል እርዳን። የጸሎት ሰው አድርገን፣ የቃልህ ሰዎች አድርገን፣ እውነተኞች አድርገን። ስለነበረን ጊዜ ተመስገን። በልጅህ በኢየሱስ ስም አሜን።
አሜን አሜን አሜን። እግዚአብሔር ባርክ ፓስተር በየነ ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እግዚአብሔር እናመሰግናለን ለመጣልን ምክር ተስፋዎች። በዚህ ተስፋ ቃል እየተጽናናን ከእሱ ጋር እንድንጣበቅ ጌታ አምላክ ይርዳን። ክብር ሁሉ ለእሱ ይሁን። አሁንም እህቴ በዝማሬ ታገለግለናለች። ጌታ ይባርክሽ። ጊዜውን ላንቺ እሰጣለሁ።
እሺ፣ ለእግዚአብሔር ክብር ዘምረዋለሁ። በሞት ተቀጣ ትወገር ብለው ኢየሱስ ካርነቱ አንድ ሴት ይዘው ዙሪያዋን ከበው ክፋ ቀረቡ አትያ ሰርታለች ማርያም እያሉ በፍቅር አይኑ ተመለከታት ፍቅር አይጨክር ልቡ ራራላት። ምረት የእርሱ ነው ምረት ይወዳል መቼ እንደ ሰው ነው ጊዜ ይሰጣል። በንተቢያት አልደነቃትም ወሬ ሸንተጫው አላፈራትም ስለ እርሷ ኃጢአት ቢያወሩ ሰዎች አንገቷ ደፍታት ወደ ውስጥ ገባች። በፍቅር አይኑ ተመለከታት ፍቅር አይጨክር ልቡ ራራላት። ምረት የእርሱ ነው ምረት ይወዳል መቼ እንደ ሰው ነው ጊዜ ይሰጣል። እድሜ ዘመናል የልፋችበት ለይቡብ ትዘር አልሰለቻትም ውድ የሆነውን ሽቱ ገዝታለች ከሞት ላዳናት ይሁን ብላለች። በፍቅር አይኑ ተመለከታት ፍቅር አይጨክን ልቡ ራራላት። ምረት የእርሱ ነው ምረት ይወዳል መቼ እንደ ሰው ነው ጊዜ ይሰጣል። ልቧ ወዳጇ ሽቶ ፈሰሰች አይኖቿን እንባ እግሩን አራሰች ክብሯ ጸጉሯ ነው አወረደችው ፍቅሯ ለመግለጽ ከብሩ ጣለችው። በፍቅር አይኑ ተመለከታት ፍቅር አይጨክን ልቡ ራራላት። ምረት የእርሱ ነው ምረት ይወዳል መቼ እንደ ሰው ነው ጊዜ ይሰጣል። በፍቅር አይኑ ተመለከታት ፍቅር አይጨክር ልቡ ራራላት። ምረት የእርሱ ነው ምረት ይወዳል መቼ እንደ ሰው ነው ጌታ ይሰጥ ጊዜ ይሰጣል። ጌታ ይባርካችሁ።
አሜን አሜን አሜን። እግዚአብሔር ባርክሽ የጸጋውን ያብዛልሽ። አንቺን በሰርሽንም እግዚአብሔር አምላክ ይባርክ። ምረትን የሚያደርግ አምላክ አባት ስላለን ክብር ሁሉ ለእርሱ ይሁን። በምረት አይኑ የሚመለከተን አምላክ አባት ስላለን ለዚህ ጌታ ምስጋና ይድረሰው፣ ክብር ሁሉ ለእርሱ ይሁን። እሺ፣ ዛሬ ሪኮርድ የሆነ ቁጥራችን 7312 ነው። ይሄ ፕሮግራም በቀን 3 ጊዜ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት በኢስተርን ታይም አቆጣጠር። ወር በገባ በመጀመሪያው ቀን የጾምና የጸሎት ጊዜ አለን። ከዚህ ሁሉ እግዚአብሔር እናመሰግናለን። እንግዲህ እንደተነገረው በጁላይ 1 እስከ 5 እንደ እግዚአብሔር ፈቃድ ኮንፈረንስ አለ። በዛ ጊዜው ተራዝመዋል። ያልተመዘገባችሁ እንድትመዘገቡ። እንግዲህ በብዙ ምስጋና በእግዚአብሔር ፊት እንቀርባለን። አሁንም ምስጋናዎቻችንን በጌታ ፊት እናቀርባለን። የታመሙ በቤትም በሆስፒታል ያሉ ብዙዎች ናቸው። ጸልዩልን ያሉ ጌታ በምሕረት አይኑ እንዲጎበኛቸው እንዲፈውሳቸው እንጸልያለን። በማረሚያ ቤት በእስር ቤት ያሉት የጽሞና ጸሎት አለን ያሉት። እንግዲህ ልጆቻችን ትምህርታቸው እንግዲህ ጨርሰዋል። ጌታ ይመስገን። እንደገናም ደግሞ በቀሪው ህይወታቸው ጊዜ ሁሉ ጌታን እሱን እንዲያከብሩ ከእሱ ጋር እንዲሆኑ እንጸለያለን። ጌታ እንዲጠቀምባቸው በቤቱ እንዲያገለግሉ፣ ወደ አገር ቤት የሄዱትንም በሰላም እንዲመልስ፣ ሊሄዱ ያሰቡትንም በመንገዶቻቸው ጌታ አብሯቸው እንዲሆን። በዓለም ዙሪያ ሁሉ ስላለው ሰላም ማጣት በእውነት ለመሪዎች ጌታ የቀናውን ልብ እንዲሰጣቸው እንጸልይ። እግዚአብሔር አምላክ ፊቱን እንዲመልስልን፣ በተለይም በሀገራችን እየተገደሉ ላሉት ንጹሐን እርስ በርስ ጦርነት ጌታ በቃችሁ እንዲለን በእውነት ኃጢአታችን በምሕረት አይኑ ይመልከተን። የራሳችን ኃጢአት እየተናዘዝን ጌታን እንማጸን። እንግዲህ በዚህ ወደ ጸሎት ይዛን የምትቀርብ አባየነች ወይዘሮ ጌጤ አባየ፣ እንኳን ደህና መጣች። ጊዜውን ላንቺ እሰጣለሁ። ሁላችንም እንደሚመቸን ሆነን በእግዚአብሔር ዙፋን ፊት በእምነት እንቅረብ። ከአባየ ጋር እንጸልይ። አባዬ ስልክሽ
በላይ በዙፋንህ ላይ አለህ። አባታችን አምላካችን ልዑላችን ንጉሳችን የሆንክ ጌታ ክብር ምስጋና ውዳሴ በሰማይ በምድር ለአንተ ብቻ ይሁን። አባታችን ለምታደርግልን በጎ ነገር ሁሉ እናመሰግንሃለን፣ እንባርክሃለን፣ እንቀድስሃለን። ጌታ ሆይ እናመሰግንሃለን፣ ስምህ ይባረክ። ቀኑን በሙሉ ከኛ ጋር ስለነበርክ ጥበቃ ጥንቃቄ ስላልተለየን በመውጣት በመግባታችን አንተ ስለነበርክ ከክፉ ፍላጻ ጠብቀ ጌታ ሆይ በወጣን በገባንበት ቦታ ሁሉ ዙሪያችንን ከበህ ስለያዝከን እናመሰግንሃለን። ጌታ ሆይ ሻላ ኮንፈረንሶችን ጌታ አስባቸው፣ እያቸው፣ ጎብኛቸው፣ ቃኛቸው፣ አብረሃቸውን አትለይ። አባቴ በሚገቡ በሚወጡበት ሁሉ አንተ ቅደም። ለአንተ ታዛዦች እንደሆኑ በቀን 3 ጊዜ ሳይሰለቹ በሁሉ ዘርፍ የሚሰማሩትን ሁሉ ባርክ ቀድስ። ጉልበት ሁናቸው፣ አቅም ሁናቸው፣ ጥበብ እውቀት አብዛላቸው፣ ምክልታቸውን አሳድግላቸው። ልጆቻቸውን፣ ኑሯቸውን፣ ትዳራቸውን፣ ባሎቻቸውን፣ ስራቸውን ባርክ። ጌታ ሆይ የሚማጸኑን ሁሉ አንተ እንድትፈጽምላቸው ማጸንሃለሁኝ። የጥሙና ጸሎት፣ የጸሎት አደራ ሁላችንም አለን። ጌታ ሆይ በእምነት በእግር ስር እንጥላለንና እንድትፈጽምልን እንቆቅልሻችንን እንድትፈታልን እንማጸንሃለን። አንተ ታማኝ አምላክ ነህ። ታደርግልናል፣ አይተንሃል፣ ቀምሰንሃል፣ አርገህልናል። ስምህ ይባረክ። እነሆ አምላካችን በታማኝነት በእምነት እግር ስር ተሰብስበናል። እንደ ፍቃድህ አድርግልን። ጌታ ሆይ የሰንበት ትምህርት ያስተማረውን ቃል ያካፈለውን የምትመራዋን የዘመሩትን ጸልየው በሩን ከፍተው ጌታ ሆይ የተገኙትን በሙሉ እንድትባርካቸው እንድትቀድሳቸው እንድታስሳቸው ማጸናሃለሁ። ሁሉ እንደ ፍቃድ ይሁን አባቴ። እነሆ ጌታ ሆይ የታመሙ ብዙ ናቸው ብላለች እህቴ። ሁልጊዜም ይነገርሃል፣ ይቀርባል። ጌታ ሆይ ስለ ፈወስካቸው እናመሰግንሃለን። ጌታ ሆይ አንተን ብለው የሚማጸኑና እጅህን የሚጠብቁ አሉ። በሆስፒታልም ሆነ በቤታቸው አልጋ ላይ ያሉትን አንተ ቆም ቃኛቸው። ጌታ ሆይ አንተ እጅ ዘርጋላቸው። መፈወስ ልማድህ ነው። ጌታ ሆይ አይደክምህም፣ አይሰለችህም። አባቴና አምላኬ በመንፈስ ቅዱስህ እንድታጠነክራቸው እንድታበረታቸው በሁሉ መንገድ እንዲደሰቱ የሆነላቸውን ሁሉ እንዲቀበሉና ሳያጉረመርሙ በአንተ እግር ስር እንዲያቀርቡ ችግራቸውን ማጸንሃለሁኝ። አባቴና አምላኬ ሁሉ እንደ ፍቃድ ይሁን። ዶክተር አሉላን ስለፈወስካቸው አመሰግንሃለሁኝ አባቴ። ክብር ምስጋና ውዳሴ ለአንተ ይሁን። ወይዘሮ አበበችንም እንደዛው ጌታ ስላዳንካቸው ስለፈወስካቸው አመሰግንሃለሁ። ኑሯቸውን፣ ቤታቸውን፣ ልጆቻቸውን፣ የልጅ ልጆቻቸውን ሁሉ ባርከ ቀድስ። እድሜ ላይ እድሜ ጨምርላቸው። ወይዘሮ ፈጠኑን፣ ወይዘሮ ጥሩነሽን፣ ወይዘሮ ዜናን፣ ሌሎቹንም በሙሉ ያልጠራኋቸውን አንተ ጎብኛቸው፣ ቃኛቸው፣ አብረሃቸውን አትለይ። ሁላችንንም ጌታ ሆይ የምንሻው የምንፈልገው ብዙ ነው። ጌታ ሆይ እንደ ፍቃድ አከናውንልን። በተለየ መንገድ አቶ ግርማን ጌታ እንደ ፍቃድ አድርገው፣ አንተ ያልከው ይሁን። እስካሁንም ስላቆየኸው እናመሰግንሃለን። መለመዱን ልጇን እባክህ አምላኬ ብርታቱ ናቸው፣ አቅም ሆናቸው እንዳያጉረመርሙ እንዲያመሰግኑ በመንፈስ ቅዱስ እንካቸው። ድካማቸውን አንተ ቁጠር ጌታ ሆይ። ህመም ከባድ ነው ጌታ፣ ሆስፒታል መመላለስ ችግር ነው። እባክህ ጌታ ቤታቸውን የሚገቡበትን ጊዜና ወቅት ሰዓቱን አሳጥርላቸው። እንዳንተ ፍቃድ አድርግ አባቴና አምላኬ። ታድላን ባርከ ቀድስ። የጸሎት አደራ የሰጠችውን ብዙ ነው፣ የፍርድ ቤቱን የምን ያለባትን ጣጣ ሁሉ አንተ አቅልልላት፣ አግዛት፣ ብርታት፣ አቅም ሆናት፣ እንደ ፍቃድ ያዛት። አባቴና አምላኬ እንግዲህ እዚህ ውስጥ ያሉትን በሙሉ እንድትጎበኝ እንድትቃኝ፣ ልጆቻችን የልጅ ልጆቻችንን ሁሉ ባርከ ቀድሰ ዳስ ዳብሰ እንድታሳድግልን ጌታ ሆይ ለአቅመ አዳም የደረሱትንም እንድትድርልን። አባቴ በእኛ መሆን የሚችል አይደለም፣ አንተ ስትሰጥ ነው ትዳር ለባልም ሆነ ለምስት በሩን ከፍተ አንተ መርጠህ ስትሰጠን ነው። እንደ ፍቃድ አድርጋቸው ወጣቶቹን ጌታ ሆይ እባክህ መልካሙን ወቅትና መልካሙን ጊዜ አቅርበልን። አባቴ አንተ ታቃለህ የተናገርከው ዝንፍ አይል ሁሉትን ብትፈጽመዋል ላንድ ወንድ ሰባት ሴት የሚል ነገር ነበረ ጌታ ሆይ አቤት አድነን አውጣን ኃጢአት በደላችንን ይቅር በለን ከዛ ሁሉ አሳልፈን ልጆቻችንን በተለይ ጌታ ሆይ እባክህ ተለመንን ታረቀን እንደየ እድሜያቸው አንተ ቆጥረህ ጌታ ሆይ ትዳር የሚሉትን ነገር የፈጠርክ አንተ ስለሆነ አንተ አስባቸው ለወንዶቹም ለሴቶቹም መርጠህ አንተ ጌታ ሆይ እባክህ ክህን በወቅታቸው እንዲያገቡ የሰማይ ንጉሥ አስባቸው እርዳቸው እንዳንተ ፍቃድ አድርግ እኛ አቅሙን ጉልበቱም የለንም ለአንተ ከማወያየትና በእግር ስር ከማቅረብ በስተቀር አባቴና አምላኬ ሁሉን የምትችለው አምላክ እንደ ፍቃድ ቃኝ ተጎብኛቸው ያምናት የአባታቸው ጸሎት እንዲሰማ በፊት ዲቀርብ እንድትፈጽምላቸው ማጸናለሁ አባቴና አምላኬ እንግዲህ ይህ አለ የሚባለውን ኮንፈረንስ ጌታ ሆይ እባክህ አንተ አከናውነው አንተ ስራው በዛው ተመርጦ ኃላፊ ሆኖ የሚያዘጋጁ የሚሰሩ ወዳ ወዲ ጉድ ጉድ የሚሉትን ሁሉ ፍቅር በመሃላቸው አስገባ በአንድነት ተዋህዶ ተነጋግረው ተስማምተው እቅዳቸውን ጌታ እንድትባርክላቸው ማጸናሃል ሆይ አንተ ያለህበት ይሁን ጌታ አንተ ከሌለህበት ዋጋ የለው አንተ ቀድመህ በቦታው ጠብቃቸው አዘጋጅላቸው ምርኮን ማርከው ጌታ ህዝብህን ወደ ቤት ጠርተ አባቴና አምላኬ የመባረክ መንገድ ከፍተ ልባቸውን አቅልጠ እንድትጠራቸውና በቤት እንድትሰበስባቸው ማጸናሃለሁ አባቴና አምላኬ እንግዲህ ሁሉ ያንተ ፍቃድ ይሁን የሚሄዱትንም አንተ መንገዳቸውን አቃናላቸው የሚሹ የሚፈልጉትን አቅርብላቸው ያላንዳች ግዛ እንዲገኙ ያንተ ፍቃድ ይሁን አባቴና አምላኬ አገራችን ኢትዮጵያን አስባት ጌታ ሆይ አስባት ይችን አገር አስባት እባክህ ተመልከታት ፊትህን መለስ አድርግላት ያለባት ችግርና መከራ ተቆጥሮ አያልቅ አንተ የፈቀድከውን አድርግ እንደ ፍቃድ ያላት ወጣቶቿን አዛውንቶቿን አሮጊቶቿን ባልቴቶቿን ጌታዬና አምባዬ እባክህን የሚለብሱት የሚበሉት የሚጠጡት የሚወጡ የሚገቡበት መንገድ ሁሉ ወይ ተቃና እንዲሆንና እንድታቀርብላቸው እንድታሳካላቸው ማጸናሃለሁ አባቴና አምላኬ በዚህ ሰዓት የታሰሩትን አስፈታ የታመሙትን ፈውስ የሰማይ ንጉስ የተፈናቀሉትን የተሰደዱትን ጎብኝ ስራ አጥተው መንገላቱትን አንተ አስባቸው አባቴ ባክ ወን ዘመዴ ሌላቸው ምዙ ምጨብጡት ያጡ ብዙ ናቸው አባቴ ባንተ እግር ስር አቀርባቸው አለኝ እንደ ፍቃድ አድርገህ ያዛቸው ጌታዬ መሞት መጥፋት ውድመት ጦርነት ይሄ ደግሞ የተለየ ነው ባክ ጌታ ሆይ ማንም እንኳን ሰውን ያህል በአምሳሌ ተፈጠረ ቀርቶ አንተ ትል ትንኝ እንዲሞት ፍቃድ አይደለም እንደ ፍቃድ አርግበው ጌታ ሆይ ባክህን ህዝቦቻችን ደግሞ ታዛዦች እንዲሆኑ በጉልበት በጥበብ በእውቀት ወጥቶም ያሸንፍ የለም። ጌታ በአንተ እግር ስር ወድቀው አንተን ተማጽነው አንተን ለምነው የደነደነውን ልባቸውን ጌታ እንድታለሰልስላቸው እንደ ድሮ እንደ እስራኤሎች ሲታዘዙ ያሸንፉ ነበር፣ ሲያምፁ ይሸንፉ ነበር። ጌታ እባክህ እነዚህን ሰዎች እያቸው፣ አግባቸው፣ ህዝብ አይለቅ፣ አባቴ ህዝብ አይጥፋ፣ አይሙት፣ በልተው ቢሞቱ ይሻላል እኮ። ረሃቡ ሌላ ነገር፣ መውጣት መውረድ የለም። ጌታ እባክህ ተመልከታታችን አገር እንደ ድሯችን እንድንወጣ እንድንወርድ፣ በየክፍለ ሀገሩ ተዘዋውረን ነጋዴውም ሁሉም ሊጎበኝ የሚወጣ የሚገባውም፣ ጌታ ሆይ እንደ ልቡ ያለ ችግር ያለ መከራ ያለ ሀሳብ ያለ መቆዘም ያለ መፍራት እንደ ልቡ ወጥቶ እንዲገባ ያንተ ፍቃድ ይሁን። ጌታ ሆይ እባክህን በዓለም ላይ ችግርና ጭንቀት እንዳለ ነግረሃል፣ ግን አይዟችሁ እኔ አለሁላችሁ ዓለምን አሸንፌያለሁ እንዳልከው እንግዲህ እኛ ለአንተ እናስረክባለን። እኛ ምንም ፋይዳ የለንም፣ ምንም ልናረግ አንችልም። ለምትችለው ሁሉ እጅ ለሆነው ምድር ሰማይ ያንተ ስለሆነች ጌታ ሆይ እንደ ፍቃድ አድርግ፣ ህዝባንም እንደ ፍቃድ ይጎብኝ። ጌታ እባክህን ተለመነን ያችን አገር አባቴና አምላኬ በድሮ በምትጠራበት ስም እንድትጠራ አንተ ጎብኛት፣ ፊትህን ዘንበል ላርግላት እባክህ ጌታ፣ እዘንላት። ሁሉ እንደ ፍቃድ ይሁን፣ አንተ ያልከው ይሁን፣ እኛ ያልነው አይሁን። በዓለም ዙሪያ ያለውን ውካታ፣ ችግር፣ መከራ፣ ጦርነት አንተ አስወግድልን ጌታ ሆይ። አሸጋግረን አሳልፈን ጌታ ይችን ወቅት ይችን ክፉ ወቅት አባቴና አምላኬ አንተ አሸጋግረን፣ ያለ አንተ ማንም ሊያደርግ ማንም ሊፈጽም አይችልም። አንተ ካልክ ድርቀቱን ይኸው 3 ዓመት ተኩል ዝናብ አጥቶ እንትን ዝናብ ቀርቶ ጌታ አንተ አዘህ እንዲቆይም አዘዝክ፣ እንዲመጣም አዘዝክ። በአንተ የተነሳ ነው ያ ሁሉ በረከት የተገኘው። አሁንም ለኢትዮጵያ እዘንላት፣ አስባት ጌታ ሆይ እባክህን ተለመነን፣ ታረቀን፣ ኃጢአት በደላችንን ይቅር በለን። አባቴና አምላኬ አታኩርፍ፣ ራራልን ጌታ፣ ይቅር በለን። ትቻለው አንስቻለሁ ብለህ ጌታ ፊትህን አዞርላት። ለዛ ቻፕ እንደ ፍቃድህ አድር፣ አንተ ያልከው ይሁን። አባቴ አንተ ያልከው ለኤልያስ የተለመንክ አምላክ፣ የታዘዝክ አምላክ፣ በወቅቱ የነበሩት ነቢያቶች ሁሉ ጌታ ተማጽነው አያፍሩም ነበር። ታረግላቸዋለህ፣ አንዳንዶቹን ታናግራቸዋለህ፣ ትነግራቸዋለህ፣ በትእዛዝህ የሚታለፍበትን መንገድ ታሳያቸዋለህ፣ ታሳያቸው ነበር። ያ ወቅት ለእኛ የሚመለስ ጌታ ስማን፣ ጸሎታችንን ስማ፣ በደላችንን ይቅር በለን። ሁሉ እንደ ፍቃድ ይሁን፣ አንተ ያልከው ይሁን። በቀኑ ከእኛ ጋር ስለነበርክና ወደ ምሽቱ ስላሸጋገርከን በሰላም እናመሰግንሃለን። ሌሊቱን ደግሞ አንተ ተረክበህ ለነገው ብርሃን እንድታበቃን እንማጸንሃለን። ጌታ ሆይ ሁሉ እንደ ፍቃድህ ይሁን፣ እንዳንተ ይሁን፣ እንደኛ ሳይሆን። ይህን ሁሉ ስንለምንህ የረሳ ነው የዘነጋ ነው ያላቀረብ ነው ጌታ ሆይ ብኖር አንተ ቃትትልን፣ አንተ አቅርብልን። ጸሎታችንን ስማን፣ ስለሰማህንም እናመሰግንሃለን። ይህን ሁሉ ስንጠይቅ በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን።
አሜን
አሜን አሜን። እግዚአብሔር ባክሻ ባየ ባክሻ ባየ ባክሻ 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 ባክ